ከሰም ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። እናስተምን አመጣችን ይህ የምትደምጡት በስቶኮል ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ በኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም ሜጋሃርት የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። Thank you.
በድጋሚ ጤና ይስጥልን ያለን ውድ አድማጮቻችን እንግዲህ ፕሮግራማችንን ዛሬ በራሄል ጌቱ ማን ኢትዮጵያን መሳይ ሲሳይ ነች ሷ ሲሳይ በሚለው እንጉርጉሯ ጀምረናል። በዛሬው ፕሮግራማችን እንግዲህ በቅድሚያ ያሰብነው ከአድማጮች ጋር ውይይት ማድረግ ስለፈለግንና አድማጮቻችን የዚህን ሬዲዮ ፕሮግራም እንተላለፈውን ብቻ ሳይሆን የራሳቸውን አስተያየት እንዲሰጡን ስለምንፈልግ በዛሬው ዕለት እስከ 5 ሰዓት ባለው ጊዜ ውስጥ ስለ ሀገራችን ወቅታዊ ሁኔታ በፖለቲካውም በኢኮኖሚውም በማህበራዊ ጉዳዩም በተለይ በሰሜኑ የአማራ አካባቢዎች በሰሜኑ የኢትዮጵያ አማራ አካባቢዎች በአሁኑ ጊዜ ስለሚካሄደው ጦርነትና የህዝብ መፈናቀል የውጭ ጣልቃ ገብነት ረሃብ ስደት የውስጥ ኃይል ክፍፍል እነዚህን በአጠቃላይ ምን መደረግ አለበት? መንግስትስ ምን ማድረግ አለበት? ምን ማድረግስ ነበረበት? ጦርነቱስ ለምንድን ነው እስካሁን የቆየው? ወዘተ የሚሉትን ያላችሁን አስተያየት በስልክ ቁጥር 08 19 10 00 ካሁን ጀምራችሁ እስከ 11 ሰዓት ድረስ እስከ ዜናው ድረስ መወርወር ትችላላችሁ። በዚህ ውይይት ላይ እንግዲህ ተስፋ እናደርጋለን የተለያዩ አስተያየቶችን እናስተናግዳለን ብለን ተስፋ እናደርጋለን። በድጋሚ እንግዲህ መልካም ቆይታ ከኢትዮጵያ ድምጽ ሬዲዮ ጋር ይያልን። ከአምስት ሰዓት በኋላ በሚኖረው ፕሮግራማችን ደግሞ ዶናልድ ቡስትረም የተባለው የስዊድን ታዋቂ ጋዜጠኛ ሰሞኑን ኢትዮጵያ ሄዶ መጥቶ ነበር። ስለ ኢትዮጵያ በተጨባጭ ያየውን እንዲያስረዳን ጋብዘናል። እሱን ከዜና በኋላ እንድትከታተሉ በአክብሮት እንጠይቃችኋለን። መልካም ቆይታ።
ነው ነው አረ ደሞ አነከ ነክ ይሄ ነው ነናክ ውይይት ለማድረግ በኢትዮጵያ ወቅታዊ ተጨባጭ ሁኔታ ላይ በጠቅላላ ኢትዮጵያዊ የሚያስበውን ሁሉም የራሱ አመለካከት አለው። ይሄ ደግሞ ሁሉም ማስተናገድ ፍላጎት አለው። ዲሞክራሲ ከተባለ እኛም እንፈልገው ብቻ ሳይሆን ህዝቡም የሚፈልገው እንዲናገር ነውና፣ እርስዎ በኢትዮጵያ ተጨባጭ ሁኔታ ላይ ምን አይነት አመለካከት አለዎት? ምንድነው መደረግ ያለበት? ጦርነቱ ሊቀጥል ነው? የትየለል እስከመቼ ነው የሚቀጥለው? የህዝቡስ መራብ መሰደድ እንዴት ነው የሚቆመው? መንግስትስ ምን ማድረግ አለበት? ምን ማድረግስ ነበረበት? የውጭ ኃይሎችስ ተጽዕኖ ምንድነው? ምክንያቱም ምንስ መደረግ አለበት? በአጠቃላይ ይሄን ሁሉ የሚመስሉትን ያካፍሉ።
እሺ፣ መልካም ነው። አመሰግናለሁ ሄድሉ ስለተሰጠን። እንደዚህ መነጋገሩና ሐሳብ መለዋወጡ በጣም መልካም ነገር ነው። እኔ እንግዲህ የሚሰማኝ ነገር አሁን የተጠቀሰው ነገሮች በሙሉ ጦርነቱ አለ፣ የህዝብ መፈናቀል አለ፣ ረሃብ አለ። አሁን ከውጭ የኢትዮጵያ ዲፕሎማሲ በታሪክ አሁን የገባበት አይነት ማጥ ውስጥ ገብቶ አያውቅምና እነዚህ ነገሮች ሁሉ መንስኤያቸው ብዬ ማስበው ምንድን ነው፣ ኢትዮጵያ ውስጥ ከበፊት ጀምሮ መዋቅራዊ ለውጥ ያስፈልጋል ይባላል እና እየሄድንበት ያለው መንገድ ግን ምንድን ነው? ዝም ብሎ ይሄ ከላይ ከላይ የሚለወጡ ነገሮች ናቸው። ምናልባት የገዢዎች ማንነትና ስም ሊለወጥ ይችላል ወይ የፓርታቸውም ስም ሊለውጡ ይችላሉ።
ኮስሜቲክ ነው ነው የሚሉት። ለውጡ የሚደረገው ኮስሜቲክ ነው።
እውነት ነው። አዎ፣ እኔ ማስበው እንደዛ ነው። ምክንያቱም ላለፉት 30 ዓመታትም እንዲህ ወደ ኋላ ዞር ብለንም ስናይ ከንጉሱ ጊዜ ጀምሮ ለውጥ መኖር እንዳለበት ኢትዮጵያ ውስጥ ሁሉም የፖለቲካ ኤሊት ወይም ህዝቡ በጠቅላላ ይስማማል። ለውጡ ማውቀራዊ መሆን አለበት የሚለው ላይ ነው እንግዲህ ትልቁን ተዳለውና የሐሳብ ፖለቲካ እንዲፈጠር ሰዎች የተለያየ ፖለቲካ ቪው ቢኖራቸው ያንን ይዘው በሐሳብ መከራከር ማሸነፍ በያዙት ሐሳብ ለኢትዮጵያ ይጠቅማል በሚሉት ፖሊሲ ህዝቡ መርጧቸው ስልጣኑን ይዘው የሚመሩበት ከተሳካላቸው እንግዲህ ወደ ጥሩ መንገድ የሚኖር ካልተሳካላቸው ደግሞ የሚቀጥለው የተሻለ ሀሳብ አለኝ የሚለው ደግሞ ሀሳቡን ስቶ ያ ነው እንግዲህ ዘመናዊ ፖለቲካ የምንለው። እኛ ግን እንዳለመታደል ነው እንግዲህ በሰላሳ አመት ውስጥ ያየ ነው የትም ተደርጎ የማይታወቅ ይሄ በብሔር ላይ ቋንቋ ላይ በፎከስ ያደረገ እንትን ነው ፖለቲካ ነው ያለው። ያ ደግሞ እንግዲህ አሁን ይዞን የገባው ጦርነት ውስነን ሰዎች የሚፈናቀሉት በማንነታቸው በእምነታቸው ነው። የጦርነቱንም ኮር እንትኑን ካየ ነው ከዚህ ከማንነት ጋር የተያዘ ነው። ረሀብ ውስነን አሁን ጦርነት ውስነን ያ ሁሉ ሳልክ ደግሞ እንግዲህ አሁን ከዚህ ከውጭ ግንኙነታችን ጋር በዲፕሎማሲ ደግሞ እንዲህ አይነት በታሪክ አይተነው የማናውቀው ማጥፋት ገብተናል። የውጭ ጉዳይ ነገሩ ሪፍሌክት የሚያደርገው የውስጥ ያለንን መቆራቆዝ ነው፣ ውስጥ ያለውን ችግር ነው። ያ የዛ ሪፍሌክሽን ነው እንጂ ዝም ብሎ ከመሬት ተነስቶ ዛሬ ሁሉም ወይም ምዕራባውያን ወይም ዩኤን ወይም እነዚህ ድርጅቶች ስለጠሉን ስለወደዱን አይደለም። ውስጣችን ችግር ካለ የዛ ሪፍሌክሽን ነው። እና አሁን ሞር በጣም አውቶሪታሪያን የሆነ የሻቢያነት ታይፕ እንትን ውስጥ እየገባን ነው። እና ያ ማንንም አይጠቅምም። አሁን ባለንበት ሁኔታ ችግር ውስጥ ነው፣ የባሰ ችግር ውስጥ ነው የምንሄደው። እና ይሄ ማወቅራዊ ለውጥ መምጣት አለበት ነው። እና ምናልባት እንግዲህ እንደምታውቁት ነገ ወይ በሚቀጥለው ሳምንት አዲስ መንግስት ይመሰረታል ተብሎ ይጠበቃል። አዲስ ኮታንኮት እኔ ከዚህ መንግስት የምጠብቀው አንድና አንድ ነገር ነው። ያም ይሄ ህገ መንግስት ኢትዮጵያ አሁን እየተዳደረችበት ያለችውን ህገ መንግስት መለወጥ አለበት። ይሄ ህገ መንግስት ካልተለወጠ እና ይሄ አዲሱ መንግስትም ይሄን ህገ በዚህ ህገ መንግስት የሚቀጥል ከሆነ አሁን ያሉት ችግሮች እንዲያውም በባሰ መልኩ እንደሚቀጥሉ ነው። ስለዚህ ማወቅራዊ ለውጥ ያስፈልገናል። ይሄ ማወቅራዊ ለውጥ እንዲመጣ ደግሞ ይሄ ወያኔ ጽፎ የሰጠን ህገ መንግስት መለወጥ አለበት እና ከአዲሱ መንግስት እንግዲህ ኤክስፔክት የሚደረገው ይሄ ነው። ምናልባት ይሄ የመቃወምና የመደገፍ ነገር ሳይሆን እንግዲህ አዲስ መንግስት ነው ተመርጫለሁ ብሏል። ፉል አውቶሪቲ ነው ያለው። እዚህ ላይ እንግዲህ በጠቅላይ ሚኒስትሩ እዛ አካባቢ ያሉ ሰዎችም እንግዲህ ስለ ኢትዮጵያዊነት ከዚህ በፊት ባፋቸው ብዙ ነገር ብለውናል። በተግባር ምንም እንኳን የምናየው ነገር የሚያሳዝንና የሚያሳፈር ቢሆንም አሁን ግን ይሄ ታሪካዊ እድል አለ እንግዲህ በእጃቸው አሁን ያሉ ገዢዎቻችን ይህ ታሪካዊ እድል አለ።
እርስዎ የሚሉት ምንድን ነው ባጭሩ? የህገ መንግስት ለውጥ መደረግ አለበት ኢትዮጵያ ውስጥ እስካሁን ያለው ችግር በመጠኑም ቢሆን እንዲቀነስ ያ መደረግ አለበት ነው የሚሉት። እስቲ ብዙ አድማጮች አሉኝ ተመልሰው መምጣት ይችላሉ። አሁን አንዳንዶቹን ላስተናግድ። አመሰግናለሁ ለጌታ። ሃሎ አድማጭ። ሃሎ
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 ሰማይ።
አዎ ይሰማል ጌታ።
እሺ ተናፍልኝ አቶ አህመድ እንዲሆንም የኢትዮጵያ ድምፅ ባንዲራዎች እና ታዳሚዎች በሙሉ ትንሽ ሀሳቤን ለመውረር ነበረ። ኦልሞስት ያሰብኩትን ሀሳቤን ቀደም ያሉ ተናጋሪ በትክክል አብራርተውታል። እንግዲህ እንደው ብዙ ላለመድገም ያህል ዋናው ትልቁ ችግራችን እንግዲህ ቅርቃሩ ሲገባንበት እንግዲህ ያው ቀደም ሲል ተናጋሪ እንዳስቀመጡት ይሄ የዘር ፖለቲካው ነው እንግዲህ በቋንቋ ላይ የተመሰረተ የዘር ፖለቲካ ከሰላሳ አመት በኋላ እንግዲህ የመጨረሻውን እንግዲህ ዘሩ አሁን ዛሬ እያጨመረ ማለት ነው። እኔ እንደውም ሀሳቢ ለመስጠት የሚፈልገው በተለይ ችግሩን በትክክል ስላስቀመጡት ተናጋሪ እኔ መፍትሄው ምን ይሻላል ነው። በተለይ ደግሞ በዚህ በሎካል ደረጃ
ተቋረጠ። ሀሎ
ሀሎ። እሳቸው ተቋርጠዋል፣ ተመልሰው ይመጡ እንደሆነ እናያለን። አሎ
ጥሩ ነጥብ ላይ ነው የተቋረጠው። እርሶ አድማጮቻችን ሌላ አድማጭ አለ? አድማጭ ተቋርጧል እንደገና ይደውሉ ጥሩ ነጥብ ሲጀምሩ ነው መፍትሄ ሲጀምሩ ነው አክቹአሊ ምን ፈልገው መፍትሄው ነው ችግሮቹን በብዛት እናወቃቸዋለን ብዬ ነው ገምተውላችሁን ግን እስቲ መፍትሄዎቹ ለክርሶ እንደጀመሩት እንዲቀጥሉልን እንደገና ይደውሉልን አድማጭ በ0819 1000 እንደገና ይደውሉልን አድማጮቻችን የአሁኑ አድማጮቻችን ጥሩ ነጥብ ጀምረው ተቋርጧል ስልካቸው እንደገና እሳቸው እስኪደውሉ እንጠብቃለን ሌሎቻችሁም በስልክ ቁጥር 0819100 ደውሉልን
መጀመሪያ ጦርነቱ ሲመጣ ወደ አማራ ክልል ደሊበሬትሊ ያንን ማህበረሰብ ለማጥቃት ሆን ተብሎ የሆነ ነገር ባላንስ ለማድረግ የተወሰደ አይነት ነገር የሚመስሉ ነገሮች አሉ። የምዕራቡ ዓለም ጫና ሲመጣ በአካባቢ የጦርነት ወንጀል ተፈጽሟል ተብሎ ጫጫታ ሲበዛ ያንን ባላንስ ለማድረግ ሆን ተብሎ ወደ አማራ ክልል የተጎተተ ነው የሚመስለው። እና ምንም አይነት አክሽን አይወሰድም። ኢቭን እኔ በተወሰነ ነገር በቅርብ ከታተላለሁ አንዳንድ መረጃዎችን
ላቋርጠው አድማጫን የላቋርጠው የላድማጭ ስላለኝ እኛ አድማጭ እንዲከታተሉ ልክ ሶስት ቸርሱ እንደሚገቡ ለመንገር ነው አሳጥሩትና ይከተሉ።
እና ለምሳሌ ንፋስ መውጫ ሲያዝ ከንፋስ መውጫ ቀጥሎ ደብረ ታቦር ሲያዝ ከደብረ ታቦር ቀጥሎ የሚመጣው ባህር ዳር ነው። ንፋስ መውጫ ላይ ቶሎል ማስቆም ተቻለ በአንድ ሳምንት ውስጥ። ምክንያቱም ባህር ዳር ቢያዝ የሚያመጣው አደጋ ለማዕከላዊ መንግስት ስጋት ስለሚሆን ማለት ነው። በአፋር በኩል በአንድ ወር ውስጥ መመለስ ተቻለ። የጅቡቲ መስመር የሚያመጣው አደጋ ከበድ ያለ ስለሆነ ማለት ነው። በወልቃይት በዛ በሱዳን በኩል ያለው ነገር ህዝቡም ማህበረሰቡም ትንሽ ወይን አርምድ የሆነ ማህበረሰብ ነው። በጣም ደስ የሚል ህዝብ ነው። ራሱን የሚከላከላል። መንግስትም ግን በዛ በኩል ትኩረት ሰጥቶ ያንን መስመር ላለማስያዝ እየተከላከለ ህዋትን ይነል። ይሄ መሀሉ አካባቢ ግን ሆን ተብሎ የበቀል ማወራረጃ እንዲሆን የተደረገ ይመስለኛል። የሚመስሉ ነገሮች አሉ እና ወደ ከአራት ሚሊዮን በላይ የሚሆን ህዝብ በችግር ውስጥ ነው ያለው፣ በተቀቀን ውስጥ ነው፣ በረሃብ ውስጥ ነው ያለው። እና ለዚህ ህዝብ ቶሎ መፍትሄ ይፈልጋል። እና አንድ ከእንደዚህ አይነት ነገሮች የንጹሀንን ህዝብ ነው የአገሪቷ የሴራ ፖለቲካ እሳቱ እየበላው ያለው ምንም ውስጥ የሌለውን ምስኪኑን ህዝብ ነው።
ስለዚህ ላቋርጦትና አሁን የሚሉት ምንድን ነው? የኮንስፓይረሲ ቲዮሪ አይነት ነገር ነው እንደገባኝ ከሆነ ሆን ብሎ ህዝቡን የሴራ ፖለቲካ በአደጋ መንግስትን አደጋ በማያደርስበት አካባቢ ወያኔ እንደ ልቡ እንዲገባ ተደርጓል። ያ ህዝቡን አስጎድቶታል የሚሉት ነው። ምሳሌ ይጥቀሱልኝ እስኪ። የት እንዴት
ምሳሌ ልጥቀስል? ምሳሌ ተናገርኩኝ እኮ። ንፋስ መውጫ ማለት ለደብረ ታቦር ነው ከንፋስ መውጫ ቀጥሎ የሚመጣው። የንፋስ መውጫ ላይ እንዲመለስ ተደረገ የወያኔ ሰራዊት። አፋር ክልል ላይ በአንድ ወር ውስጥ በአፋር ኃይሎችም በፌዴራል መከላከያ ሰራዊትም እንዲመለስ ተደረገው።
በየት በኩል ነው እንዳይመለስ የተደረገው?
እንዳይመለስ የተደረገው በወልዲያ፣ በማይጸብሪ፣ በዋግምራ፣ ላሊበላ እነኚህ ቦታዎች ላይ ነጻ ኤሪያዎች ሆነው እንትን እንዲሉ ነው። ኢቭን እንደው እኔ አሁን እኮ ሰሞኑን አሁን ወደ 7 የሚሆኑ የተባበሩት መንግስታት ድርጅትን በ72 ሰዓታት ውስጥ መንግስት እንዲወጡ አድርጓል። ይሄ አየው መንግስት ምንድን ነው ያደረገው? ወያኔ ከሚገባው በላይ የግፍግፍ እየፈጸመ ነው ያለው በዚህ አካባቢ። ይህንን ግፍ እነሱም አክሴፕት ባለማድረጋቸው አየው የትግራይ ላይ ተፈጸመ የሚባለውን ነገር ባላንስ ያደርግልኛል ብሎ መንግስት ጠበቀ። እነኛ አካላት አልደገፉትም፣ ሳይደግፉት ቀሩ። አሁንም እነሱ የሚፈልጉት እንትን አለ፣ ግብ አለ። ያንን ግባቸው ስላልተሳካላቸው አማራ አካባቢ የሚፈጸመውን ነገር ጆሮ መስጠት አልፈለጉም። ምዕራባውያን እነኚህ ኤጀንቶቻቸውም ያንን ነገር ከእንትን ከማለት ይልቅ ለትግራይ እንትን እያደረጉ ሰፖርት እያደረጉ ጋዝ እያቀጣጠሉ ነው ያሉት፣ እሳት እያቀጣጠሉ ነው ያሉት። ስለዚህ መንግስት ጠበቀና በእነኚህ አካላት ላይ እርምጃ ወሰደ። እየተጎዳ ያለው ህዝብ ነው።
ኦኬ፣
በመንግስትም ሴራን በለው ምንም የማያውቀው ህዝብ ነው፣ ምስኪኑ ህዝብ ነው እየተጎዳ ያለው። እና ከእንደዚህ አይነት ነገሮች ቀጣይ ሀገራችን ንጹሀንን ማዕከል ያላደረገ የሴራ ፖለቲካ፣ ጤናማ የሆነ ፖለቲካ ይመጣል ብዬ ተስፋ አደርጋለሁ። በዚህ ግን ቅንነት ከምንም ነገር በላይ ወሳኝነት አለው። ስልጣን ላይ የሚቀመጡት አካላት ወይም የተቀመጡት አካላት ምን ያህል ቅን ናቸው? አሁንም 90% ብዙ እምነት የለኝም በእነኝህ ሰዎች። ብቻ መልካምን ነገር እግዚአብሔር ያምጣ። አመሰግናለሁ።
አሜን። ሌላ አድማጭ አለኝ መስመር ላይ ያሉት አድማጭ ጌታ ይቀጥሉ።
እሺ፣ ይሰማል
ቀጥሉ።
እሺ፣ ወንድሜ ያለውን ነገር እኔ እቀበለዋለሁ። ሁለቱም
ቀደም ሲል የገለጹት ወንድሞቼ በተለይ ህገ መንግስት ያሉት ላይ በጣም ነው የምስማማው። ስለዚህ ሬዲዮ እንደ መጀመሪያ ዶክተር አብይ ሲመረጡ የመጀመሪያ አስተያየት ሲሰጥ ህገ መንግስቱን አውቶማቲክ ብዬ ተናግሬያለሁ እኔ አስታውሳለሁ። እና አሁንም የህገ መንግስት ለውጥ ያስፈልገዋል ኢትዮጵያ።
ልጠይቅዎት ዶክተር አብይም ይሄ ሲመረጡ ይሄን ነገር ተናግሬያለሁ ብለዋል። ብዙ ሰዎች ይናገራሉ አትሊስት እኛ የምናዳምጣቸው ወይም ደግሞ ሲናገሩ የምንሰማቸው ሰዎች ህገ መንግስቱ ካልተቀየረ ኢትዮጵያ ውስጥ ሰላም አይኖርም የሚሉ አሉ። የደረሰውንም አደጋ በዛው የሚያሳብቡ አሉ። ህገ መንግስቱን እስከዛሬ ድረስ መቀየር አይቻልም ሲባል ነበር፣ ምክንያቱም ማንዴት የለኝም የሚል ነገር ነበር ከመንግስት አካል ሲባል። አሁን ይቀይሩታል ወይ ለዛ ለመቀየር ማንዴት አላቸው ወይ ከማንዴቱም አልፎ ፍላጎቱ አላቸው ወይ ከዛም አልፎ ደግሞ የሀገሪቱ የፖለቲካ ሁኔታ ይፈቅዳል ወይ ይሄንን ለመቀየር? ጌታዬ
አዎ ግድ ነው። እኔ ይሄ ግድ ነው ነው ለምሳሌ ከራሴ ጀምሬ ምሳሌ ልስጥ። እኔ ከሁለት ብሔር የተገኘው ሰው ነኝ፣ እንደውም ቢቆጠር ከዛ በላይ የሚሆን ማለት ነው። ህገ መንግስቱ ግን ከለላ አልሰጠኝም ብዬ ነው ብለው ላለፉት 17 አመታት ከዛም በላይ ማለት ነው።
ለምን እንዳልሰጠው ጌታዬ ምሳሌ?
ምክንያቱም ህገ መንግስቱ ለአንድ ሲንግል ብሔር ብቻ ነው ህገ መንግስቱ የሚሰጠው። አማራ ብሎ ለአማራ፣ ኦሮሞ ብሎ ለኦሮሞ፣ ሲዳማ ብሎ ለሲዳማ ነው የሚሰጠው። ከነዚህ ሁለት ለተፈጠሩ ግን በሚሊየን የሀገሪቱን 50% የሆኑ ዜጎችን ካታጎሪ ማድረግ ነው የሚፈልገው። ወደ አንዱ ተጠቃለል ይልሃል ወይ በአባቱ ኦሮሞ ልትሆን ትችላለህ፣ በእናቱ ሲዳማ ልትሆን ትችላለህ። ስለዚህ በግዴታ ወይ ሲዳማ ግባ ወይ እንደዚህ ግባ ብሎ ኦርደር ነው የሚያደርገው። ለዛውም ደግሞ አባት ብሎ ቁጥሮ ማለት ነው። እንደዚህ አይነት የሌለ በአለም ላይ የሌለ ነገር ማለት ይሄ አውቶማቲካሊ ብዙ ሰዎችን ያገለለ ነው። ብዙ ሰዎች ማንነታቸውን እንዲደብቁ እንዲሸማቀቁ የዓለም አቀፍ ህግንም ራሱ የጣሰ ነገር ነው። እዚህ እንኳን መጥተን በሲቪል ዜግነት ተቆጥሮ ባለንበት ቦታ ላይ አክቲቪቲ አክቲቭ ከሆነን አክቲቭ የምንሆንበት ነገር አለ። በሀገራችን ግን እንደዛ አይደለም። ብሔሩ ተጠንቶ ነው የሆነ ነገር የሚደረግልን እና ይህ አውቶማቲክ ነው ያገለል ነው። ህገ መንግስቱ በብዙ ሺህ አመታት ኢትዮጵያ ውስጥ የተፈጠሩትን የተለያዩ ሚክስድ የሆኑ ህዝብ ሰዎችን ያገለለ ነው በግልጽ ማለት ነው። በተለይ አንቀጽ 39 የሚባለው ማለት ነው። እና ስለዚህ ነው በህገ መንግስቱ እቃወማለሁ እንደ ዜጋ ማለት ነው። ምክንያቱም ምንት ነኝ እኔ ሁለቱንም እፈልጋለሁ። አንዱ የሚፈልግ አንዱን ይፈልግ። እኔ ግን ሁለት ኢትዮጵያ እንዳትፈርስ ሁለቱንም እፈልጋለሁ። ለዚህ ሚክስድ ለሆኑት አካላት ደግሞ ጠንካራ የሆነ የፖለቲካ ፓርቲም እንዲመሰረት እፈልጋለሁ። እነዚህ አሁን የብልጽግና አቅጣጫ እንደዛ ይመስላል። እንደዛ የሆነ የፖለቲካ ፓርቲ እፈልጋለሁ። ኢትዮጵያን አንድ የሚያደርግ የሚያስተሳስር፣ በህግ በዲሞክራቲክ በሆነ ላይንም ብንሄድ ልናሸንፍ የምንችልበት። ምክንያቱም ከአማራና ከኦሮሞ የተፈጠሩ ሰዎች አሉ፣ ከሲዳማና ከከምባታ የተፈጠሩ ሰዎች አሉ። እነዛን ሰዎች ካታጎሪ ነው የሚያደርገው። ሲመጡ እንኳን ሲወዳደሩ እንኳን ከሁለቱም ከተፈጠርክ ነው እንደው አስተውለን ደፍረን የምንናገረው ካልሆነ ከአንዱ ከተፈጠርክ ነው የክልሉ ተወካይ እንኳን የምትሆነው ማለት ነው። ወይም ተጠግተሽ ተሽለክልከህ አንደኛውን ደብቀህ ማለት ነው። ይሄ ከሰብአዊነት ከዓለም አቀፍ ሕግ ውጭ የሆነ ማለት ነው። ይሄ ህገ መንግስቱን አጥብቅ እቃወማለሁ።
በጣም ጥሩ ይቃወማሉ። ልጠይቅዎት አንድ ጥያቄ አለ። ለምንድን ነው ከመጀመሪያው ይሄ በዓለም ላይ የለም እንደሚሉት እርስዎ እንዳሉት ሌሎችም ሲሉ እንሰማለን ዩኒክ ነው ኢትዮጵያ ውስጥ ብቻ ነው በዘር ላይ እና በቋንቋ ላይ ያተኮረ ህገ መንግስት ሲሉ እንሰማለን። ለምንድን ነው ኢትዮጵያ ውስጥ ይሄ የተደረገው? አንድ ሁለተኛ፣ ይሄንን ዩኒክ የሆነ ሁሉም ቦታ የተጠላ ስራ ላይ የማይውል ህገ መንግስት መቀየር ፍላጎቱስ አለ ወይ በመንግስት በኩል? አሁን የአሁኑ መንግስት ያን ለማድረግስ ደግሞ አቅሙና ኃይሉ አለ ወይ? ፍላጎቱና ኃይሉ አለ ወይ? ሁለቱም።
ይሄ የመንግስት ፍላጎት ሳይሆን አሁን የህዝብ ፍላጎት ነው መታየት ያለበት። ህዝቡ ይፈልጋል ይሄ ህገ መንግስት እንዲቀየር። እኔ አፈስ ባደረኩት በሁሉም ነገር ላይ የተወሰኑ ብሔርተኞች አሉ በዚህ ነገር የተጠቀሙ ማለት ነው። ምክንያቱም አንድ ስርዓት ሲፈጠር ሁልጊዜ የስርዓቱ አገልጋይ የሆኑ ሰዎች ፖለቲካል ፓወር ማለት የኢኮኖሚ ፓወርም ነው። የኢኮኖሚን ፓወር ዶሚኔት ያደረገው ኃይል ወይም ግሩፕ የራሱ ሃይራርኪ ይፈጥራል፣ የራሱ ላይን ይፈጥራል። ከዛ ከተፈጠረው የፖለቲካ ድርጅት ውስጥ ሁልጊዜ የገንዘብም የንግድም የፖለቲካን ተጠቃሚ ይሆናል፣ በዓለም አቀፍ ዲፕሎማሲን ተጠቃሚ ይሆናል። ይሄ እንዳይፈርስ የሚፈልግ አካል እንዳለ የታወቀ ነው፣ ኦብቪየስ ነው። ከሜዳ ተነስቶ ያለ ውድድር ያለ ሜሪት ማለት ነው ያለ ነፃ ውድድር በብሔር ሽፋን ሰዎች ስልጣን ላይ ይወጣሉ፣ የሚታወቅ ነገር ነው። ስንት ሊቅና ምሁር እያላት ኢትዮጵያ ይሄ ጨዋታ ስላለ የሆነ ኤሪያ ላይ አንተ ትወልደህ የዛ አካባቢ ሰው ሆነህ በዛ ላይ የሆነ ብሔር ተወካይ የሆንክ ካልመጣ ሀይራት አይፈቅድልህም ይህንን ነገር ማለት። ይህንን ነገር ደግሞ ለማጥፋት ቀሪው በአብዛኛው ከሀምሳ ፐርሰንት በላይ ማለት ይችላለሁ ቢጠና ማለት ነው፣ ሀምሳ ፐርሰንት በላይ ማለት ይችላለሁ ሚክስድ ነው የኢትዮጵያ ህዝብ።
ስለዚህ
ደግሞ እንዲሆን የተደረገበት ምክንያት ካልኩ ሂስቶሪካል ምክንያት አለው። ራሱን የቻለ ሂስቶሪካል ምክንያት አለ። ከአድዋ ጦርነት ጋር የተያያዘ ነው። ኢትዮጵያ በአድዋ ጦርነት የአድዋ ቪክትሪ ያመጣው ጣጣ ማለት ነው። ኢትዮጵያን ለማዳፈር ምንድን ነው ማድረግ የምንችለው የሚለው ነገር ማለት ነው።
አንዴ ላቋርጥ አድማጬ፣ ሌላም አድማጭ ስላለ ሰንችቷቸው እንዳይሄዱ አድማጬ፣ ሌላው አድማጭ እሳቸውን በአጭር ጊዜ እናስጨርሳለን። እስከዛው እያዳመጡ ይቀጥሉ፣ ይቆዩ፣ ይቀጥሉ፣ አጠራ አርጉትና ይቀጥሉ።
አዎ እኔ ይሄንን ነው የምለው። ራሱን የቻለ ብዙ ሰው ያውቀዋል ይሄንን ታሪካዊ አመጣጥ ማለት ነው። የኢትዮጵያ በአድዋ ጦርነት ማሸነፍ ብዙ አፍሪካውያንን ነጻ አገር እንዲሆኑ አድርጋለ።
ታዲያ ለምን እኛን ከፋፈለን?
ስለዚህ ጣሊያን ያስቀመጠው ነገር አለ። ኢትዮጵያ በአምስት ቦታ ነው ተከፍላ የነበረው። ያንን ዝርዝር ካልከኝ ከሰዓታችን አኳያ በጣም እንጂ ለአገዛዝ ብሎ በብሔር ነው ኢትዮጵያን ለማሸነፍ ኢትዮጵያን
ይቀጥሉ 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 ኢምፖርታንስ ነው አንደናል።
ኢትዮጵያን ለማሸነፍ ያለን አማራጭ ምንድነው? እርስ በርሳቸው ከፋፍለው ግዛት በማስቀመጥ ነው በሚል ነው ያስቀመጡ ጣሊያኖች ማለት ነው። ያንን ተከትለው ከዛ በኋላ የሆኑ ነገሮች ናቸው ይህን ነገር እየተያያዘ የመጣው ማለት ነው። በዛን ጊዜ ደግሞ ጉዳይ አስፈጻሚ የሆኑት ነገር ካየን በአድዋ ቪክትሪም ላይ ከጣሊያን ጎን ሆነው የተሰለፉ ሰዎች አሉ። ከየት መጡ እነዛ ሰዎች? እነማን ነበሩ? እናቃቸው ናቸው። እንዴት 67 ላይ ያ ነገር ከዚህ ነገር ጋር ሊገናኝ ቻለ? የሚታወቅ ነገር ነው። ከዛ ጋር የተያያዙ ቤተሰቦች እኮ ናቸው ቲፒኤልኤፍ ነው የመሰረቱት ማለት ነው። እያንዳንዱ የቲፒኤልኤፍ መስራቶችን ብታጠናቸው ከዚህ በባንዳነት ጣሊያን ሲያገለግሉ ከነበሩ ሰዎች ጋር የተያያዘ ነው ባክግራውንዳቸው ማለት ነው።
በጣም
ጥቂምም ነገርም አለ፣ እንደልህም ነገርም አለ፣
በጣም
አንድ ነገርም አለ። ኢትዮጵያን ስላሸነፈ
አንድ መጨረሻ
ውስጥ ነው ዓለም አቀፍ ድጋፍ አላቸው ማለት። ይሄን ዓለም አቀፍ ድጋፍ ደግሞ የሚጠቀም ኃይል አለ።
አንተ የመጨረሻ ጥያቄ አጭር ጥያቄ ላስቀምጥልህና አጭር አድርገው ይመልሱ። ምንድነው ሲሉ የሰማሁት ህዝብ ይፈልጋል። ይሄ የመንግስት ጥያቄ ብቻ ሳይሆን ህዝብ ይፈልጋል ነው እንዲለወጥ ብለውኛል። ህዝብ ብዙ ነገር ይፈልጋል፣ ግን ያንን ስራ ላይ ኤክስኪዩት የሚያደርገው መንግስት ነው። ህዝብ የፈለገውን መንግስቱ ጊዜ ያደርጋል ማለት አይደለም። ስለዚህ ህዝብ ህገ መንግስቱ እንዲለወጥ ቢፈልግም መንግስት ያንን ያደርጋል ነው። የአሁን አዲሱ መንግስት ያደርጋል ነው ይገምታል
ነው። ይህንን ካላደረገ የአብይ መንግስት በራሱ ላይ ትልቅ ጥያቄ ነው የሚያስቀምጠው። እኛ አብይን የደገፍንበት ምክንያት ሁልጊዜ አብይ መምለው በራሴ እንትን ህገ መንግስቱን ይቀይራል ብዬ እየጠበቅኩ እስካሁን ቶሎሬት አድርጌ የተቀመጥኩትም ከሀገሪቱ ተጨባጭ ሁኔታ ጋር አስላስተዋልኩ ነው። ሀገር ያለችበትን ተጨባጭ ሁኔታ ስለማጥ እንጂ ህገ መንግስቱን አልቀይርም። አሁንም ብሔር ብሔረሰቦች ልክ እንደዚህ እንደተከፋፈሉ አብዛኛው ህዝብ የሚመረጥበት ምን ደግሞ ኢትዮጵያ ሀገሩን እንደ ሁለተኛ ዜጋ ሆኖ የሚኖርባት ከሆነ ለምን አብይ መንግስት ደግፋለሁ ህገ መንግስቱን?
በጣም ጥሩ አመሰግናለሁ ጌታ፣ እጅግ በጣም አመሰግናለሁ። ግን አንድ የማውቀውን ኢንፎርሜሽን ልንገርህ። ዶክተር አብይ በስብሰባ ላይ በአደባባይ የተናገሩት የአማራው ተወካዮች ህገ መንግስቱን አንደግፍም እኛ አክልል ሆናል ብለው ፕሮቴስት አድርገው መቀየር አለበት ሲሉ ቃል በቃል ያሏቸው ዶክተር አብይ ለአንድ ክልል ብለን
ይህን ነገር ተብሏል ተብሎ ያው እንደ ፖለቲካ ማይግራሽን የሚጎላውን ነገር ነው የምትለው ታይም አለ። በዛን ጊዜ ኢትዮጵያ የነበረች ተጨባጭ ሁኔታ ምንድን ነው? ለዛ ነው ዶክተር አብይ ያን የተናገሩት። ይሄን አይቀይሩትም ብዬ አላስብም።
በጣም ጥሩ መልካም ቀን ጌታዬ። ሌላም አድማጭ አለኝ። እጅግ በጣም እናመሰግናለን። የበሳ አስተያየት ስለሰጡ ሌላው አድማጭ ይቀጥሉ ጌታዬ። መስመር ላይ ካሉ አሎ
አሎ
አቤት፣
አሎ ይሰማሉ?
አዎ ይሰማሉ፣ ቀጥሉ።
በጣም አመሰግናለሁ። እኔ ልናገር የፈለኩት ሁለት ነገር ነው።
እሺ፣
ሁለቱንም ባጭር ባጭሩ ልናገር እሞክራለሁ።
በጣም ጥሩ።
የመጀመሪያው ምንድነው፣ ይሄ ምንም ያልተነገረለት ይህ ምንም እንትን ያልተሰማለት በውጭውን ጋዜጣም ይሁን በውጭውን ዜና ወይም ደግሞ በሀገራችን ባሉ የሚዲያዎች ምንም ያልተነገረለት የኢትዮጵያ ምርጫ ነው።
ኦኬ፣
ምርጫው ምንድን ነው? ዓለምን ያስደመመ ኢትዮጵያ መቼን ያስደመመ ዓለምን ያስደመቀ ምርጫ ተደርጎ ምንም አልተደረገለትም። ይህንም ኢትዮጵያ መቼ ልንኮራበትም ይገባል። ዓለምን ያስደመቀበት አድርገናል። ይህን ልንኮራበት ይገባል። ህዝባችን ልናድቅ ይገባል። ግን ፈረንጅ ሲጠብቀን ነበረው የአዲስ አበባ ስትቃጠል በአንድ በኩል በአንድ በኩል ህወሓት አዲስ አበባ ስትቃጠል ላይ ድርድር መንግስት ይመሰረት ነበር። አስደንግጠናቸው ተሰምቶ የማይታወቅ መቅጣ ያገራል ለኢትዮጵያ ብራቮ እናመሰግናለን። በስዴ ኮርቻለሁ። ሁላችሁም ኢትዮጵያኖች በስም ሪዝል ልንኮራበት የሚገባው ነገር ነው። ይህን የሚያሳዝነው ይህንን አድንቀን አልተናገርንም። በሀገራችን የመጀመሪያው
ላቋርጦት እና ነገ ይቀጥላሉ። አጠራ አጠራ ነው። ደጋግመው በዓለም ያልታየ ምርጫ አድርገናል ብለዋል። ሊደነቅ ይገባል ብለዋል። በጣም ጥሩ። በጭሩ ምሳሌ ይስጡ። ምንድን ነው ሊደነቅና ላይደነቅ ይገባ ምክንያቱ ይንገሩን። ስቴትመንቱ የተሟላ እንዲሆን ለማለት ያህል ነው።
ሊደነቅ የሚገባው አንድን ጥይት ሳይተኮስ ሌላ አፍሪካን ማጥሮለ በፈረንጅም ሀገር እንደዛ አይነት ፍጅት በሚደረግበት የምርጫ ዘመን ባለንበት በአሁኑ ሰዓት ኢትዮጵያ ውስጥ ይህን አይነት ችግር ባለበት ኢትዮጵያ ጦርነት ባለችበት ጊዜ ይህን ህዝቡ በስነ ስርዓትና በህግ ተገዝቶ ይህን ምርጫ ማድረጋችን
በጣም ጥሩ
በእውነቱ ሊደነቅ ይገባል ማለት ነው።
በጣም ጥሩ። ግን አንድ ነጥብ ላንሳለሁት እና ይቀጥላሉ። የሚቀጥለው አርስቱ ላይ ይገባሉ። በዚህ ምርጫ ላይ አልፎ ተርፎ የፓርላማ ተወዳዳሪዎች መገደላቸውን ያውቃሉ?
አቃለሁ።
ታዲያ ምንም ጥይት ሳይተኮስ ሲሉ እነዛ የፓርላማ ተወዳዳሪዎች መሞት አይቆጠርም?
አቃለሁ። እኔም እምለው ከሆነ ከሌላው አገር መነጻጸር ነው። ችግር የለም ማለት አይደለም።
በጣም ጥሩ። በቃ ተስማማን። የሚቀጥለውን አርስቱን ይቀጥሉ ጌታዬ።
የሚቀጥለው እንግዲህ ይህንን ኢትዮጵያ በሙሉ ልናደንቀው የሚገባ ምርጫ ነው ያደረግነው። የሚቀጥለው ይሄ እናንተ ወይም ደግሞ ኮሚቴው እያደረገ ያለውን የገንዘብ ስብሰባ ጉዳይ በሚመለከት
ኦኬ፣
እኔ አንድ የተሰማኝን ነገር መናገር እፈልጋለሁ። ሁሉም እየተረጋጋን ያለው እናንተ እነዚህ የምታደርጉት አስተዋጽኦ እና ርብርብ በጣም የሚደነቅ ነው። ኮሚቴው ማለት እዚህ ስቶኮል የሚደረገውን ገንዘብ ስብሰባ ነው ማለት ነው። ግን እኔ እንዴት እንዳያችሁ ታላቅም የበለጠ በኮሚቴ ውስጥ ያላችሁ ሰዎች ብትናገሩ ጥሩ ነው። ምክንያቱም የተፈለገውን ያህል እንዴት ደርሰዋላችሁ እንደሆነ ወይም ደግሞ እንዴት እንደሆነ ብትናገሩ እና ሌሎቹ የኮሚቴ አባሎች በዚህ ጉዳይ ብትናገሩ ደስ ይለኛል። ማለት ስቶኮልም ውስጥ ያለ ህዝብ ከመቶ ወይም ደግሞ 150 በላይ አይደለም። በአንድ ጊዜ አንድ ልጅ ሲሞታ የተደረገው ርብርብ እኔ ያንን ህዝብ አለ ብዬ አላመንኩም። ከ500 በላይ ተረባርበው በአንድ ሳምንት ውስጥ ያሉ ገንዘብ ተሰበሰበ። ለምንድን ነው ይህ ህዝቡ በዚህ ጉዳይ ሊረባረብ ያልቻለው? እናንተ ልትሞት የደረሰች እናትና ልጇን ፎቶግራፍ እየለጠፋችሁ ስትጠይቁ ህዝቡ ስሜት አልሰጠው። ግን ዚህ ለሞተ ሰው ግን ታይቶት ስምቱ በማይታወቅ ርብርብ ያንን ገንዘብ ተሰበሰበ። ለምንድን ነው የኢትዮጵያ ባህል? ለምንድን ነው እናንተ ይህንን ነገር ልታቀርቡና ልትጠይቁ አትችሉም? ለማለት እናንተ ለመውቀስ ሳይሆን ምንድን ነው የኢትዮጵያ ምስል? ለሞተ ሰው ብቻ ነው ገንዘቡ ርብርቡ ወይስ ሊሞት ለደረሰ ሰው ነው? ምንድቅ
የአሁኑ ጥያቄ አድማጭ፣ የአሁኑ ጥያቄዎት በጣም በጣም ተገቢም ነው። እኔም በግሌ ብዙ አስቤበታለሁ፣ ግን መልስ መስጠት አልችልም። የሰዎች ስሜት የተለያየ ነው። እኔ እንደገባኝ ከሆነ በእኔ በትንሿ ጭንቅላቴ አመለካከት ያን ጊዜ ልጅቷ እህታችን ከዚህ ዓለም በሞት ስትለይ ሰው ራሱን ነው እዛ ቦታ ውስጥ የከተተው። እዚች አካባቢ ነው የተደረገው። እቺ ልጅ የሚያውቋት አሉ። ህፃን ልጅ ወልዳ ሞተች። ያ በልክ በራሱ ላይ እንደደረሰበት ነው የቆጠረው። ይሄኛው ግን ተርቧል፣ ኢትዮጵያ ስንት ሺህ ማይል ምናምን የሚለውን እንዴት ነው ብዙም ከራሱ ጋር አላገናኘውም ብዬ ነው የምገምተው። ልሳሳት እችላለሁ። ይሄን ግን እንደሚያሳዝነኝ ለመጀመሪያ ጊዜ ነው በአደባባይ የምናገረው። ያሳዝነኛል። ምክንያቱም እኛ ኢትዮጵያኖች ማድረግ ያለብን ሰው ከመሞቱ በፊት መርዳት ነው እንጂ ከሞተ በኋላ እየየ ብንል ገንዘብ ብንሰበስብ ምን ብንል ያን የሞተውን ሰው አይመልሰውም። ይሄንን ግን ለምን እንደሆነ አላውቅም፣ በፍጹም ልንረዳ አልቻልንም። ለምሳሌ ሰው ሲታመም ያልጠየቅን፣ በደህና ጊዜው ያልጠየቅነው እንዴት ነው ደህና ነው ወይ ምን ሆንክ ምን ጎደለ ያላልነው ሰው ሲሞት ተሰብስበን ሄደን ቀብር 500-600 ሰው እናያለን። አንዳንዴ ምን ይመስለኛል እንዳይመለስ አፈር ለማልበስ የምንሄድ ይመስለኛል። ለማንኛውም ይሄንን እስቲ የጓደኞቼ ማለት እዚህ ገንዘብ አሰባሳቢ ውስጥ ያሉ ጓደኞቼ በሚቀጥለው ሳምንት አቅርቤ እንወያያለን። እጅግ በጣም አመሰግናለሁ ጌታዬ።
አንድ ቀን
አሳጣ ብዙ ሰዎች
አንድ ቀን
አንድ ቀን
አንድ ደቂቃ ሳትሽ ማይሞላ የመጀመሪያው ጥያቄ ላይ ፖለቲካውን በሚመለከት ማለት በመሰለኝ የምንናገረው ነገር እኔ ካሁን በኋላ ብናቆም ይሻለኝ ይችላል በመሰለኝ
እርሶ በመሰለውት ነው ሁሉም በመሰለው ነው ስለዚህ ሌላውን አንተ በመሰለ ነው የምትናገረው አቁም እኔ በትክክል ነው የምናገረው ማለት አይቻለም አክቹአሊ በቲዮሪ ደረጃ ለማንኛውም እርሶም የመሰለውትን ነው ሌላውም የመሰለውን ነው እኛ ደግሞ ሁሉንም እናስተናግዳለን መልካም ቀን ይሁንልዎት እኔ ጌታ መልካም ቀን ሌላው አድማጭ መስመር ላይ ያሉት ይከተሉ እኔ ጌታ ሃሎ
ሃሎ
ከሬዲዮ ራቂ በሉ
ኦኬ ምንድነው ከኔ ፊት ያሉት ተናጋሪ ምናልባት እንደው የግለሰብ ምልልስ እንዳይሆንብኝ
አደራ
ወይም በግለሰብ ላይ እንዳይሆንብኝ ይቅርታ አይ ምንድነው የተወሰነ እንደው ስለ ምርጫው ዲሞክራሲያዊነት ዓለም ሊያደንቀው ይገባ ነበር የሚል ነገር ስላነሱብኝ ነው እንግዲህ
ሀሳባቸው ምንሳቸውን አይደለም
ኔ ሀሳባቸው
በጣም ጥሩ ሀሳባቸው ይቀጥል
ምርጫ 97 አጋጣሚ ያንን ታሪካዊ ጊዜ በአካል ነበር አይተናል ምርጫ 97 ሰውየው ሲናገሩ እንግዲህ ከምርጫ 97 ትይንትን በዘለለ ልዩ አድናቆት ሊሰጠው እንደሚገባ ባለፈው የተደረገውን ምርጫ እየነገሩን ነው ያሉት እንግዲህ ምን ያህል ዳታ ላይ ተመስርተው እንደሆነ የሚናገሩት ሰውየው አይደል ነው በዳታ ኦሮሚያ ስንት ፓርቲዎች ቀረቡ እውነት ምዕራብ ወለጋ የሚባለው አካባቢ ምርጫ ተደርጓል ማህበራዊ ሚዲያ ላይ ሲንቀሳቀሱ አንዳንድ ሚኒስትሪ ሚዲያ ላይ ሲንቀሳቀሱ የምናያቸው እንትኖች አሉ ምስሎች አሉ በምስል የተደገፉ ማለት ነው ተንቀሳቃሽ ምስል የተደገፉ እና ምዕራብ ኦሮሚያ ላይ ኦነግ ሸኔ የሚባለው ምርጫ ጣቢያዎችን ተቆጣጥሮ እዛ አካባቢ ፈጽሞ ምርጫ ተደረገ ወይም ተደርጓል የሚባልበት ሁኔታ ነው ወይ ያለው ስንት ተፎካካሪ ፓርቲዎች ቦታው ክፍት ነው ወይ በዛ እንትን ውስጥ ቢያንስ እኔ የማውቃቸው ሁለት ፓርቲዎች እጩዎችን በየቦታው አቅርበው እንደነበረ ለማቅረብ ዝግጅት እንዳደረጉ አውቃለሁ እና አንዳንዶቹ የገዢው ፓርቲ ጋር እንትን ስለሆኑ የተጣበቁ ስለሆኑ ያለውን ችግር እዛ አካባቢ ማውጣት አልፈለጉም ጸጥ ነው ያሉ ሌላው አዲስ አበባ ምርጫ ጉዳይ በጥናት አስደግፈው ያቀረቡ እንትኖች አሉ አዲስ አበባ ምርጫ ክልል ላይ ምን ሲደረግ እንደነበረ የምርጫ ካርድ እደረው ሌላው አጠቃላይ ያለው ሀገሪቷ ድባብ በጦርነት ውስጥና በፍርሃት ውስጥ በመፈናቀል ውስጥ በግድያ ውስጥ የከረመች ሀገር ስለነበረች ህዝብ ውስጥ ፍርሃት እንደጫነበት በእርግጥ አንድ ማንክደው ሀቅ አለ ላስት ታይም ላይ ድምፅ መስጫው ላይ ያ ድምፅ ያወጣው ህዝብ ወጥቷል እውነቱን እውነት ማለት ስላለብን ማለት ነው የምርጫ ካርድ ተሳትፎ ግን አብዛኛው ህዝብ በምርጫ ምንም ለውጥ አይመጣም ምክንያቱም አይቷቸዋል ሰዎቹን ያውቃቸዋል አብዛኛው የተቀየረ ነገር የለም በተለይ ደግሞ ከህገ መንግስት ጋር የተያያዙ ነገሮች ሲሰጡ የነበሩ ቅድም ስናነሳቸው የነበሩ ሀሳቦች ሲነሱ የነበሩ ሀሳቦች ስላሉ በዛ ተስፋ መቁረጥ ውስጥ ስለሆነ በመቆዘም ውስጥ ስለሆነ ህዝቡ ያለው ተሳትፎ አናሳ ነው
በጣም ጥሩ
መጥቶ የባለበት ሁኔታ ላይ ዲሞክራሲያዊ ምርጫ ተደርጓል ዓለም ያጨበጭብለት ነበር ብለው የሚሉ ሰውየው የት ዓለም ላይ እንዳሉ ወይ ምን ጥናት እንዳደረጉ
አላውቅምአንድ ነጥብ ብቻ ከሜዶት ኮሜንት ላድርግ የመጀመሪያው ነጥብ እንዳለ ልትሆው እና ሶስተኛው ነጥብ የተናገሩት ግን ሰው ተስፋ ቆርጦ ምርጫ ድምፁን አልሰጠም ድምፁን የሰጠው ተቆርጥሮለታል የሚሉ ከሆነ ያ የመንግስት ስህተት አይደለም ህዝቡ ራሱ ነው ማለት ነው ተስፋ ቆርጦ ምርጫውን አልተካፈለም ያንን በመንግስት ወይም ደግሞ በምርጫውን ማዘጋጁ ሰዎች መፍረድ ይቻላል ህዝቡ በራሱ ስራ ተናምኖ ለውጥ ፈልጋለሁ ለውጥ አመጣለሁ ብሎ የሚፈልገውን ካልመረጠ ይሄ ህዝቡ ጥፋት አይደለም ብዬ ነው የማስበው ለማንኛውም ድርጅቶች ያንን በትክክል መስራት ነበረባቸው አመሰግናለሁ መልካም ቀን ጌታዬ ስለሰጡን አስተያየት እጅግ በጣም አመሰግናለሁ ሌላ አድማጮች እንግዲህ ስንደቂቃ 10 ደቂቃ አለኝ በስጥ 10 ደቂቃ ውስጥ ያላችሁን አስተያየት እንድትወረውሩ እድል እንሰጣለን ሌላው እንግዲህ የዚህ የገንዘብ አሰባሳቢ ኮሚቴው ዛሬ የቀረበውን ጥያቄ ምናልባት በሚቀጥሉት ሳምንታት ለመመለስ ሀሳብ ይኖራቸዋል ብዬ ተስፋ አደርጋለሁ አድማጭ አለኝ ሀሎ
ሀሎ
አቤት
ሀሎ ይሰማል
ጌታዬ ቀጥሉ
ኦኬ ይቅርታ ቅድም ደውዬ ስልኩ ተቆረጠ ነው እንደገና የደወልኩት
መፍትሄ ያሉት ነው አይደል መፍትሄ ነው
ማለት ነው። ወደ መፍትሄው ነው
ይቀጥሉ
ማለት ነው። ያለውን ችግር ያው ቀደም ያሉት ተናጋሪዎች በደንብ አስቀምጠውታል ዘርዝረውና አትሊስትኛ ይሄን ከባድ ኮምፕሌክስ የሆነ ጥያቄ እንዲህ በቀላሉ በአንድ ሰዓት ውይይት መፍትሄ እናገኝለታለን የሚል እምነት የለኝም እና ተነቅተን ደግሞ እንዲህ ዝም ብለን ከምንበታተን አትሊስት በዚህ በሎካል ደረጃ አቅማችን በፈቀደ ማድረግ የምንችለው እንደዚህ ገጠስ ተገናኝተን የምንወያይበት መድረክ ቢፈጠር በጣም ጥሩ ነው ብዬ ነው የማምነው። ምክንያቱም ከዚህ በፊትም እንግዲህ ለምርጫው 97ም ከዛም በኋላ በተለያዩ ወቅቶች ምናምን በዚህ አካባቢ እንቅስቃሴ የምናደርግበት ጊዜ እንግዲህ እየተሰበሰብን እየተነጋገርን እየተመካከል ነበር የምንሰራው እና ብዙም ውጤታማ የሆኑ ስራዎች ሰርተናል። አሁንም ቢሆን እንግዲህ ያን አማራጭ ብናመቻች የሚል ሀሳብ ለማቅረብ ነው።
ጌታዬ ግን የኮቪድ እኮ ችግር ነው። ኮቪድ ወጥሮ ይዞታል ህዝቡን።
አሁን ያው እንግዲህ እንደምናውቀው እንግዲህ ፎልኬልሶን እንዲህ ከም እንግዲህ ያሉት ሪስትሪክሽኖች እንግዲህ እያነሳ ነው እንግዲህ አሁን እና በአብዛኛው መቼስ አሁን ዜጋው እንግዲህ ሁለት ቫክሲናሽን እየወሰደ ይመስለኛል። ስታትስቲኩ እንደሚያሳየው እንግዲህ ቦታውን ቢለያይም እንግዲህ ከ50-70% ግን ያሉት የስዊድን በስዊድን ነዋሪ የሆኑ እንግዲህ ሰዎች ክትባታቸውን አግኝተዋል እና አትሊስት ያው ኃላፊነትም እንግዲህ እያንዳንዱ ሰው የራሱን ኃላፊነት መውሰድ መቻል አለበት። ጥርጣሬ ያለበት ህመም የህመም ምልክቶች የሚያሳይ እንዲሁም በተለያዩ ምክንያቱ መገኘት የምችል ሰው መገኘት የለበትም። ግን ሌሎቻችን እንግዲህ አትሊስት ተገናኝተን ሁኔታው በፈቀደ ማለት ነው ሁኔታው ፈቀደ ርቀታችንን ጠብቀን በአዳራሽ ከተቻለ ካልተቻለ ደግሞ እንደዚሁ ደግሞ በተለያዩ የሶሻል ሚዲያ ውይይት ብናደርግ ጥሩ ነው የሚል እንመስላለን።
በጣም ጥሩ ጥሩ ሀሳብ ነው፣ ጥሩ ሰጀሽን ነው። እኛም እንግዲህ በኢትዮጵያ ድምጽ ሬዲዮ በኩል ይሄንን ስራ ላይ ለማዋል እንሞክራለን። ግን ከመለየታችን በፊት አንድ ነገር ትዝ አለኝ። የፎልኬልሶም እንዲየተን አሁን እንግዲህ እንትን ማዕቀቡን አንስተዋል ሲሉኝ፣ እንዴ በአንድ ጊዜ የመንግስት መስሪያ ቤት በቃ ከእንግዲህ ወዲህ ኮሮና ወይንም ኮቪድ-19 የለም ስላለ ብቻ ሁላችንም እንትን ማለት ደህና ነን ማለት አይደለም። ምክንያቱም ምን አስታወሰኝ መሰለዎት? አንድ የሆነ ታሪክ ትዝ አለኝ። ምንድነው አሁን ሀሳብ ስትሬስ ይዞኝ ጠፋብኝ። ሳስታውስ ነግሮታለሁ። ሬዲዮን አካባቢ ይሁኑ ነው ገብ አሁን ትዝ አለኝ። ጦርነት ሜዳ ላይ ሐኪምና ድሬሰር እያዳመጡኝ ነው። ሐኪምና ድሬሰር የቆሰሉትንና የሞቱትን ሐኪሙ በቅድሚያ ይሄድና ሞቷል ቆስሏል እያለ ለድሬሰሩ ይነግረዋል። ድሬሰሩ የሞተውን ይሸፍነዋል፣ ሞት የተባለውን የቆሰለውን መድኃኒት ይሰጠዋል፣ ወዘተ ወዘተ። አላ መጨረሻ ላይ ሐኪሙ በጣም ፈርቶ ስለነበረ ሁሉንም ሞቷል 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 እያለ ነው የሚሄደው። ድሬሰሩ ከኋላ እየተከተለው ሞቷል የተባለውን ሲሸፍን፣ አንደኛው የቆሰለው አረባክን አልሞትኩም ሲለው ወይት ከሐኪሙ የበለጠ ልታውቅ ነው ወይ ብሎ ሞተሃል ብሎ ገገመበት ይባላል። እና ይሄ ፎልኬልሶ ምንየተንም በቃ አቁመናል፣ ከዛሬ ጀምሮ ኮቪድ የለም ስላለ ሁላችንም ጥንቃቄያችንን ማቆም የለብንም ለማለት ነው። ጌታዬ በጣም አመሰግናለሁ።
አይ ልክ ነው ማለት ያው አሁን ግን ጥንቃቄውን ማድረግ አለብን። ክልሰባውን የምናደርግ ከሆነ እንግዲህ ከጥንቃቄ ጋር መሆን አለበት ማለት ነው።
ትክክል ጌታዬ፣ እጅግ በጣም አመሰግናለሁ ስለሰጣችሁን አስተያየት። ትንሽ ቅር ያለኝ ግን ምንድን ነው በደርግ ጊዜ እንኳን ትዝ ይለኛል ምን ይባል ነበረ? አብዮት ምንድን ነው? አብዮት ያለ ሴቶች ተካፍሎ አብዮት ግቡን አይመታም የሚባል መፈክር ነበር። ያለ ሴቶች ተሳትፎ አብዮት ግቡን አይመታም የሚባል ነበር። እንዴት ነው ኢትዮጵያ ከግማሽ ቢያንስ ግማሽ የሚያህል ሴቶች ናቸው ኢትዮጵያውያን፣ ስለ ሀገራቸው ምንም አይሰማቸውም? ጠብቄ ነበር ኢትዮጵያውያን ሴቶች ይሄ ቢሆን ጥሩ ነው ይሄ ጥሩ አይደለም ይላሉ ብዬ። ለማንኛውም እስቲ ወደፊት ይስተካከል ይሆናል። መልካም ቀን ይሁንላችሁ። እንግዲህ ከቀሪው ፕሮግራሞቻችን ጋር እስከ 6 ሰዓት ድረስ ከኛ ጋር እንደምትሆኑ ባለሙሉ ተስፋ ነን። በድጋሚ መልካም ቆይታ። We'll be right back.
ፍለቷን አድማጮች ከረፋዱ 15 ሰዓት ሆኖ ከኢትዮጵያ ድምጽ ሬዲዮ ሳምንቷ በዘመናዎች ቀጥለው ይሰማሉ። ትናንት በአዲስ አበባ ተከበረው የኦሮሞ ብሔር ባህላዊ ኢሬቻ ክብረ በዓል ላይ ወጣቶች የተቃውሞ መፈክሮችን እንዳሰሙ ኢትዮጵያ ኢንሳይደር ዘግቧል። ወጣቶቹ የፖለቲካ እስረኞች ናቸው ያሏቸው የኦፌኮ አመራሮች ጃዋር መሐመድና በቀለ ገርባና ሌሎችም እስረኞች እንዲፈቱ የሚጠይቁ መፈክሮችን አሰምተዋል። የተቃውሞ ድምጽ መሰማቱን ተከትሎ ፖሊስ ቁጥራቸው ያልታወቁ ወጣቶችን በቁጥጥር ስር እንዳዋለ ዘገበው ደግሞ አዲስ ስታንዳርድ ነው። ታዳሚዎቹ በወሰነ ስርዓቱ ላይ ፖለቲካዊ መልእክቶችን እንዳያስተላልፉ የባሉ አዘጋጆች ቀደም ሲል ጠይቀው እንደነበር ተገልጿል። የተባበሩት መንግስታት ድርጅት ጸጥታ ምክር ቤት በትግራይ ጉዳይና የተመድ ኃላፊዎች ከኢትዮጵያ የመባረር ውሳኔ ላይ ትናንት በዝግ መወያየቱ ተሰምቷል። ሆኖም ቻይናና ሩሲያ ጉዳዩን በዝርዝር ማጤን እንደማያስፈልግና የትግራይ ግጭት የውስጥ ጉዳይ በመሆኑም በመግለጻቸው ምክር ቤቱ ኢትዮጵያ ላይ ማዕቀብ የመጣል እድሉ ዝቅተኛ እንደሆነ ዲፕሎማቶች ለሮይተርስ ተናግረዋል። ከትናንት በስቲያ ጀምሮ ለአንድ ወር የምክር ቤቱ ፕሬዚዳንት አፍሪካዊቷ ኬንያ መሆኗም ተዘግቧል። ውጭ ጉዳይ ሚኒስቴር ሰባት የተመድ ከፍተኛ ኃላፊዎች ከሀንገሪ ያባረርኩት ለአማጺ ህወሓት ሰብአዊ እርዳታ መገናኛና መሳሪያ በማቀበላቸው የጸጥታ ደንቡ በመጣሳቸው አማጺ ህወሓት ለታጣቂዎች እየተጠቀሙባቸው ያሉ 420 የእርዳታ ካሚዮኖችን እንዲመለሱ ባለማድረጋቸውና ሰብአዊ እርዳታ ፖለቲካዊ በማድረጋቸው ነው ሲል በማህበራዊ ትስስር ገጹ ባወጣው ማብራሪያ ከሷቸዋል። የግለሰቦቹ ጥፋት ቀደም ሲል ለተመድ ባለስልጣናት ሪፖርት ቢደረግም መሻሻል እንዳልታየ የገለጸው ሚኒስቴሩ ተመድ ሌሎች ኃላፊዎችን እንዲተካ ጠይቋል። በቤኒሻንጉል ጉሙዝ ክልል ሰዳን ወረዳ የጉሙዝ ታጣቂዎች ከመስከረም 14 ጀምሮ ህጻናትን፣ አረጋውያንና ሴቶችን ጨምሮ ከ145 ገደማ የጉሙዝ ተወላጆችን ማገታቸውና ቢያንስ ሁለቱ እንደገደሉ ኢትዮጵያ ሰብአዊ መብቶች ኮሚሽን በማህበራዊ ትስስር ገጹ አስታውቋል። ታጣቂዎቹ ሰዎችን አገቷቸው አለማቸውንም አልደገፋችሁም በማለት እንደሆነ ከእገታ ያመለጡ ሰዎች ተናግረዋል። ከወር አጋማሽ ጀምሮ ከ5000 በላይ ነዋሪዎች መፈናቀላቸውን የጠቀሰው ኮሚሽኑ ከመስከረም 16 ጀምሮ የጸጥታ ኃይሎች ከታጣቂዎች ጋር ውጊያ ላይ መሆናቸውን አመልክተዋል። በመተከልና ከማሽ ዞኖች የነዋሪዎችን ደህንነት ለማረጋገጥ የሚወሰዱ እርምጃዎች ፈጣንና ዘላቂ እንዲሆኑ ኮሚሽኑ አክሎ አሳስቧል። የብሔራዊ ምርጫ ቦርድ ከትናንት በስቲያ በሶማሌ ሀረርና በተወሰኑ የደቡብ ክልል ምርጫ ክልሎች ለተደረገው ምርጫ ተረጋገጠ ውጤት እስኪገልጽ ድረስ መራጮች በትዕግስት ይጠብቁ ሲሉ በማህበራዊ ትስስር ገጹ አሳስበዋል። ድምፅ ሰጪዎቹ ሌሎች ምንጮች የሚገልጧቸውን የምርጫ ውጤቶችና የውጤት ትንበያ አምነው ከመቀበልና ለሌሎች ወገኖች ከማሰራጨት እንዲቆጠቡ ቦርዱ አክሎ ጠይቋል። የቦርዱ ማሳሰቢያ በደቡብ ክልል በደቡብ ምዕራብ ዞኖች የተደረገውን የአዲስ ክልል ምስረታ ህዝበ ውሳኔ ውጤት እንደሚጨምርም አስታውቋል። አዲሱ የአማራ ክልል ምክር ቤት ባገኘው ተሻጋሪ ምትክ ይልቃል ከፋለ ርዕሰ መስተዳድር አድርጎ እንደመረጠ የክልሉ ብዙሃን መገናኛ ኮርፖሬሽን ዘግቧል። አዲሱ ርዕሰ መስተዳድር የካቢኔያቸውን አባላት ለምክር ቤቱ አቅርበው አሹመዋል። የተቃዋሚ ወገን ከፍተኛ አመራር ጣሂር መሐመድ የክልሉ ቱሪዝም ቢሮ ኃላፊ ሆነው ተሹመዋል። የሲዳማና ጋምቤላ ክልል ምክር ቤቶች ደግሞ ነባር ርዕሰ መስተዳድሮቻቸውን በድጋሚ መርጠዋል። ብሔራዊ ባንክ ንግድ ባንኮች መኖሪያ ቤቶችን በዋስትና ይዘው ብድር እንዳይሰጡ የጣልኩት እገዳ ማይክሮ ፋይናንስ ተቋማትን አይመለከትም ማለቱን ፎርቹን ጋዜጣ ዘግቧል። ብሔራዊ ባንክ ካለው በፊት እገዳ ማይክሮ ፋይናንስ ተቋማትን እንደማይመለከት በወቅቱ አብራርቷል ነበር። ውሳኔ በፈጠረው ውዥንብር ማይክሮ ፋይናንስ መኖሪያ ቤቶችን ይዘው ማበደር እንዳቆሙ የጠቀሰው ዘገባው ተቋማቱ ባስገቡ ጥያቄ መሰረት ባንኩ ማብራሪያ እንደሰጠ ገልጿል። እገዳ የተጣለው በመደበኛውና በጥቁር ገበያ መካከል ያለውን የውጭ ምንዛሬ ልዩነት ለማስተካከል መሆኑን ተዘግቧል። አዲሱ የአዲስ አበባ ከተማ አስተዳደር ምክር ቤት ከተማዋን በምክትል ከንቲባነት በማገልገል ላይ ያሉትን አዳነች አበቤን ከንቲባ አድርጎ በሙሉ ድምፅ እንደመረጠ ተዘግቧል። ጃንጥራ አባይ ደግሞ ምክትል ከንቲባ ሆኖ መሾማቸውን ተዘግቧል። የከተማዋ ስራ አስኪያጅ ጥናቱ ከበደ በኃላፊነታቸው ሲቀጥሉ ባህልና ቱሪዝም ሚኒስትር ዴኤታ ሆነ በማገልገል ላይ የነበሩት ቡዜን አብዱልቃድር የምክር ቤቱ አፈ ጉባኤ መሆናቸው ተዘግቧል። በተያያዘም አዲሱ አዲስ አበባ ከተማ ምክር ቤት የከተማ ስራ አስፈጻሚ አካላት መልሶ ለማደራጀት የተዘጋጀውን ረቂቅ አዋጅ በአብላጫ ድምፅ እንዳጸደቀ የከተማዋ ዜና አውታሮች ዘግበዋል። አዋጁ የስራ አስፈጻሚ አካላቱን ብዛት ከ61 ወደ 46 ዝቅ አድርጓል። መከላከያ ሚኒስትር ቀና ያለተ ከተማውን ጸጥታ አስተዳደር ቢሮ የባህልና ቱሪዝም ሚኒስትሩ ሄሮት ጣሰው ደግሞ የባህልና ቱሪዝም ቢሮን፣ የተቃዋሚው ኢዜማ አባል ግርማ ሰይፉ የኢንቨስትመንት ቢሮን፣ የአብን አመራር የሱፍ ኢብራሂም የመንግስት ንብረት አስተዳደር ቢሮን እንዲመሩ መሾማቸውን ተዘግቧል። የሳምንቱ አጠር ያለ ዜናዎች እነዚህ ነበሩ። ከቀሪ ፕሮግራሞች ጋር መልካም ቆይታ።
Thank you. አድማጮቻችን የምታዳምጡት በስቶኮልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። እንግዲህ ከዚህ በመቀጠል የሲዱን ጋዜጠኛን ስልክ እየደወልን ነው እና መስመር ላይ እስከሚገባ ድረስ በሌላ ሙዚቃ የሰማን እንጠብቃቸዋለን።
Hey Donald. Hello. Hello Donald.
Hello, this is Sovian.
Okay, new idea. አድማጮቻችን በመግቢያው ፕሮግራማችን ላይ እንደገለጽንላችሁ ኢትዮጵያ ያለውን ሁኔታ ተጨባጭ ሁኔታ ለማጥናት ሄዶ የነበረው ስዊድናዊ ጋዜጠኛ ታዋቂው የኡንደርሸካን ጆርናሊስት ስዊድኖች እንደሚሉት የተመራማሪ ነገሮችን በጥናት የሚያቀርበው ጋዜጠኛ ዶናልድ ቡስትረም ሄዶ ነበር ኢትዮጵያ። ከዚያ ተመልሶ ስለ አለው ሁኔታ ስለ ማይካድራ ወያኔ ስለሰራው በጠቅላላ ስላለው ሁኔታ በተጨባጭ ለማቅረብ በዝግጅት ላይ ነው። ከዚያ ቀደም ብሎ ከኛ ጋራ ውይይት ለማድረግ ተስማምተናል። ከዚህ በፊት በወያኔ ጊዜም ኢትዮጵያ ሄዶ ወያኔዎች አባረውት ነበር። ዶናልድ ታክ ፎር አት ዱሆሻ ማደ ቨር በየራን ኦቭ አት ዲስኩቴራ ሜዴ ኦም ሌገት ኢትዮጵያን ሁሞድ ዶናልድ ሁሞድ
Jag mår rätt så bra nu. Jag har varit ganska dålig. Jag var ju runt i Etiopien och fick några sjukdomar.
Ja, det var faktiskt farligt. Man tog hand om dig med ambulans både i Etiopien och i Sverige från flygplatsen. Du hade tappat medvetandet och allt det där, och det var ett tag var det så farligt, har du berättat, och du har varit på sjukhuset och du har fått sjukvård. Berätta kort om det.
Ja, jag låg in en vecka på sjukhuset. Jag hade oturen att få tre sjukdomar samtidigt. För er Etiopien kanske det är inte så vanligt, men för mig så var det att först få dysenteri, sen få fågelinfluensa och sen hitta en ytterligare en tredje bakterie. Så att jag var väldigt, väldigt dålig. Det kom fyra läkare och försökte få liv i mig och de lyckades i slut. Men så att nu är sjukdomen över, nu är det bara en trötthet som är kvar. Så jag sover väldigt mycket fortfarande.
Ja, men det är bra att sova. Man blir ju på nytt.
Det är bästa. Ja,
du,
det är bästa.
Donald, du har varit i Etiopien tidigare. När Wayani var, eller Etiopien, eller för vid makten. När var det, och hur var det, innan vi går in de senaste resorna du gjorde. Hur var det då när du åkte? När var det och varför åkte du då? Och vad hände då och vad gjorde du då? En kort. Men innan dess jag måste säga att jag ska översätta det här emellanåt. Så att våra lyssnare, det är ju etiopisk radio på amhariska, ska lyssna på den. Varsågod.
Jag förstår. Jag kan fatta mig fort. Jag har varit i Etiopien många gånger. Första gången var 1987 i Gondar och Bodjan. För att då beskriva den konflikten som pågick med Dergen. Okay. Både Eritreas konflikt men också en mängd befrielserörelse i Etiopien krigade mot Dergen. Bland annat Boyane. Sen var jag tillbaka 91 i Addis. Då Boyane tog över makten i Addis. Och sen har jag varit ett stort antal gånger. Bland annat för att beskriva på uppdrag av svenska ambassaden beskriva Boyane, TPLFs odemokratiska styre. Och det var så att man förbjöd att använda ordet rättigheter. Förutom att man sköt studenter på gatorna som protesterade mot valfusket, så förbjöds ordet rättigheter. Du vet, kvinnliga rättigheter, mänskliga rättigheter, barnens rättigheter. Och de civil society organizations som jobbade med det, de förbjöds och fängslade som de fortsatte. Så att jag har varit
okay.
ett antal gånger för att beskriva TPLFs etniska förtryck av de andra nationerna.
Låt mig översätta den här om du tillåter.
Ja.
ብዙ ጊዜ ሄጃለሁ ነው የሚለው ዶናልድ በመጀመሪያም በደርግን ሲዋጉ የተቃዋሚ ኃይሎች ቲፒኤልኤፍን ጨምሮ ደርግን ሲዋጉ ጎንደር ጎጃም ወዘተ ሄጄ አይቻለሁ ከዛ እንደገና ደግሞ በተከታታይ ሄጄ መጨረሻ ላይ ደርግ ወያኔ ስልጣን ከያዘ በኋላ የኢትዮጵያ የስዊድን ኤምባሲ ሁኔታዎችን በወያኔ የሚፈጸሙትን ወንጀሎች እንድከታተል በስዊድን ባስተጠይቄ ሄጄ ኢትዮጵያን ጎብኝቻለሁ በዚያን ጊዜ ክልክል ነበረ መብት የሚለውን ጥያቄ ማንሳት ሬቲሄት የሚሉትን የሴቶች መብት የወጣቶች መብት የህፃናቶች መብት ወዘተ መብት የሚባሉ ነገር ማንሳት ክልክል ነበር ወያኔ ተማሪዎችን ተቃውሟቸውን መብታቸውን ሲጠይቁና ተቃውሟቸውን ሲያሰሙ ያስር ይገል ነበረ በዚያን ጊዜም ሄጄ ነበረ ባሄንደዱዋ senas inte den här gången men sist innan senas du var där när Wojani var vid makten, vad hände då?
Ja, en sak som är viktig att berätta är ju att när Wojani anföll Sorona-fronten mot Eritrea så avslöjade vi att TPLF använde stora mängder av barnsoldater.
Okay.
Vi såg barnen ligga döda i minfälten, vi intervjuade de överlevande. Och det var barn från andra etniska grupper än från Tigray. Så det var en stor, stor tragisk händelse. Den här, jag sände det på tv på kvällen. Det var i morgontidningen på morgonen. Och Bojani blev oerhört upprörda. Så det slutade med att de meddelade mig att jag var persona non grata. Och aldrig mer skulle få komma in i Etiopien. Så det var en stor händelse och mycket bråk runt det.
ወያኔ ስልጣን ላይ ከስልጣን ከመውረዱ በፊት ከኤርትራ ጋር በነበረው ጦርነት ላይ ጾሮና በሚባለው ግንባር በተደረገው ጦርነት ወያኔ ከሌላ ብሔር የመጡትን የትግራይ ተወላጆችን ሳይሆን ከሌላ ብሔር የመጡትን ህፃናት አንደር ኤጆች የሳትራት ያደረጋቸው ነበረ ቦምብ ቆፋሪ ያደረጋቸው ነበርና መዓት ተገለው የተረፉትን ኢንተርቪው አድርገን ነበርና ያንን መጥቼ በማታ በምሽት ቴሌቪዥን ላይ ያቀረብኩት የጧት ዜናዎችም ጋዜጦችም አነሱት ወያኔዎች በጣም ተበሳጭተው ተናደው ፖሽናን እንግራጣ ማለት በፖለቲካል ተርም የማይፈልግ ከሀገር እንዲወጣ የሚፈልግ እዛ ሀገር የማይፈልግ ነው እንግራጣ መኖር የማይችል እዛ ሀገር መጥማት የማይችል ብለው አባረሩኝ እዚህ ሀገር ሁለተኛ አትመጣም ብለው ወሰኑብኝ ነው ያለው ኦክ ወንደሩ ዱፊክ እንተ ኮማ ኢንቴል ኢትዮጵያ ነው ኢትቪሳ ለላይ ማን ስለስሪታሪ ስክሪባ ኤለር ቴንካ ኦም ኢትዮጵያ ነው በቪታውጌት
Ja, jag fortsatte bevakningen av Afrikas horn från Sudan och från Eritrea under tiden. Och så sagt, och sen så blev jag inbjuden av svenska ambassaden till Addis, fortfarande under Bojani. Men då hade Melles, den etiopiska ambassaden sa till mig, du får aldrig mer komma in i Etiopien, men kanske under en annan president.
Aha.
Och då hade Melles avlidit. Och då kom jag in på diplomatinbjudan och ingen kontrollerade mitt pass. Jag kunde faktiskt gå rakt in i Addis utan att vara kontrollerad.
Okay.
Det var en speciell känsla, men jag måste erkänna att jag var orolig att jag avslöjade.
Jag förstår. ካባረሩኝ በኋላ ስለ ኢትዮጵያ መጻፌን አላቆምኩም ከሱዳንም ከኤርትራም ሆኜ የኢትዮጵያ ሁኔታ ከታተል ነበር መለስ ከሞተ በኋላ የሱዳን ኤምባሲ ጋበዘኝ ኢትዮጵያ እንድመጣ መለስ ከሞቱ በኋላ በኤምባሲ በዲፕሎማት ፓስፖርት እንድገባ ተደረገ ማንም የተቆጣጠረኝ የለም ሆኖም ግን በውስጤ በጣም ተሸብሬ ነበረ ግን ምንም የተቆጣጠሩት ፓስፖርቴንም ምንም አላዩም ምክንያቱም በዲፕሎማት ፓስ ነው የገባሁታል vad var det här ambassaden sa till dig att du får inte komma medan den här regeringen är vid makten eventuellt om det är någon annan regering det var så du fick veta
ja,
va?
Mm.
när hände då? När var det här?
Det var 1999
ኦኬ በ1999 የነበረው አምባሳደር ኢትዮጵያ አትገባትም ሌላ መንግስት ካልመጣ በስተቀር አንተ ኢትዮጵያ አትገባም ብሎ ነበር በ1999 እንግዲህ ዛሬ 11 አመት ገደማ ማለት ነው 12 አመት መሆኑ ነው ምን ዱቪል በሰከ ኢትዮጵያን ፎር ዱቦሪያ ለተንካፖ ኒት ኦ ዱ ሰክተ ኦን ቪሱም ቲል አት በሰከ ኢትዮጵያን ፎር ሲሶደር ኤቶሬለር ሁል ሞናደር ሽንቱያ
Ja, visst jag med. Jag är väldigt, jag tycker om Etiopien väldigt mycket. Det är okay. Jag tycker ett fantastiskt land. Och okay. jag hade sorg att jag inte fick komma in. Men okay. jag ville följa utvecklingen så att jag sökte om visum i december förra året.
Aha.
Att få komma tillbaka. Och jag sökte journalistvisum, vilket är lite svårare.
Och vad hände då?
Ja, okej, okay, jag tänkte att du skulle översätta. Men jag fick vänta till en månad sen. Då fick jag, det dröjde alltså 7-8 månader innan jag fick visum. Och då kom jag till Etiopien igen. Och för att som journalist bevaka den konflikten. Det är ju så här, det är inte bara ett krig som drabbar civilbefolkningen. Det är också ett mediekrig. Mot omvärlden.
Okej, vi kommer till det. Vi kommer till det. Först översätter jag den här. I december, alltså några vad heter det, horare har ringt och sagt att det inte 11 år sedan, det var 20 år sedan det här hände att en ambassad sa till dig att du får inte komma till Etiopien. Jag sa 11 år sedan. Ja. Men din långa diarmatotatsin ni hegaltänga i Etiopien med december like 78 år befitt, jag kan akra bona bara. Och det tog dig 7 månader att komma som journalist med journalistvisum. Varför tror du Varför?
Det kanske du kan svara på. Jag vet inte, men det kanske är det kanske är en dålig administration.
Hur fick du det då? På slutet. Efter 8 månader.
Jag tror, om jag ska vara ärlig, dels så tjatade jag. Okay. Dels så tror jag att det fanns många andra framförallt från Etiopien som vill få en korrekt bevakning av vad som händer. För det är som sagt så mycket felaktiga uppgifter som kommer. Så att jag tror att till slut så fick man visum för att få en mer objektiv bevakning av händelserna.
Mm. Det var några som hjälpte dig indirekt också.
Ja, så tror jag. Det är min gissning.
Okej, sabbat. ዲሴምበር ላይ ቪዛ ጠይቆ በጋጠኛ ቪዛ ምክንያቱም ይከተላል ያስረዳል ጠይቆ የኢትዮጵያ ሁኔታ አሳስበኛል ኢትዮጵያን በጣም ነው ሞዳት ሀገር ነች ህዝቡንም ማድሩም ሞዳሉ ግን በሚዲያ በኩል ኢንተርናሽናል ሚዲያ የተዛባ ዜና ስለሚቀርብ ያንን ለማስተካከል ያንን እውነተኛውን ለማውጣት ብዬ ከ78 ወር በፊት ቪዛ ጠይቄ ነበር ግን አልሰጡኝም ቪዛ ብዙ አስጠበቁኝ በመጨረሻ ግን የኢትዮጵያ ሁኔታ ሁኔታ እንዲወጣ የሚፈልጉ እዚህ ሀገር ያሉ ኢትዮጵያኖች ኮንታክት ያደረጉና እኔ እስከማቀው ድረስ ዶም ኮንታክታ ደው ኢትዮጵስክ ኡንደ ኤልሂሮ ኢትዮጵያ ፍሮም ሳሪያ
ያ ዲሲስቶ
ያ ወይ ምራንዳ ዲዲስ ወይ አቪየቶም ዲ እኔንም ጨምሮ ይሄ ነገር በጣም ስላሳሰበን የኢትዮጵያ ስሟ እንደዚህ አላግባብ እየጠፋ የቲፒኤልኤፍ ጥሩ ነገር እየተወራ የኛ ግን መጥፎ እየተወራ ስላስጨነቀን እኔም በበኩሌ ማቃቸውን እዚህ አካባቢ ያሉ የፖለቲካ ድርጅት ተወካዮችን የተቃዋሚ የፖለቲካ ድርጅቶች እነሱም ደግሞ አገር ቤት የሚያቋቸውን በውጭ ጉዳይ ሚኒስቴር ያሉ ባለስልጣኖች በጋራ ኮንታክት አድርገን በአስቸኳይ ቪዛው እንዲፈቀድ አስደርገናል። ይህንን ሀቅ መናገር ያስፈልጋል። እዚህ ያሉትንም በዚህ የተባበሩኝንም ወንድሞችና እህቶች እጅግ በጣም እያመሰገንኩ ኢትዮጵያ የውጭ ጉዳይ ሚኒስቴሩም ይህንን በአስቸኳይ ለመስራ ላይ እንዲውል በማድረጋቸው ሁኔታውን ስከታተለው በማግስቱ ነው ተደውሎ በአስቸኳይ ቪዛ እንዲሰጠው የተባለው እና የሁሉ አስደንቀኛል። አንዳንድ ጊዜ ትንንሽ ሰዎች ብንሆንም የምናደርጋቸው ነገሮች ውጤት እንደሚያመጡ በራሳችን ከተማመን ውጤት ያመጣል። ኦኬ ዶክተር ቲል ኢትዮጵያን ቫሄንደሮ ዶናልድ
ያ ስለን ዋንሊት ጆርናሊስት ኡፕድራግ ተሬዳ ፖ ፋክታ som sagt, och det vet ju ni hur mycket felaktiga fakta det finns, och när jag är som ett exempel när jag är i Etiopien, i Afarområdet, nära Kombolcha, så får jag ett meddelande på min telefon som säger Desi har fallit.
Oh.
Jesse had fallen.
Okay.
Befolkningen flyr söderut.
Okay.
Och det var ett dramatiskt meddelande. Och då tänkte jag, då kollar vi det fakta. Jag frågade människor, men ingen kände till det. Så att jag åker till Jesse.
Okej, okay. Och det var Lund.
Och det var Lund. Jag åker till Desi. Desi har inte alls fallit. Livet pågår precis normalt som var. Folk går omkring på gatorna, man handlar, man dricker kaffe. Jag ser inga soldater eller poliser överhuvudtaget. En helt vanlig vardag i en vanlig stad. Så ett bevis på en ganska kraftfull desinformation, men som många tror på. Och då förklarade folk i Desi att sånt här händer ibland, att några TPLF personer springer in i en bil i en stad, tar en selfie eller facetimer och säger nu har vi tagit den här platsen, och så springer de därifrån.
Okay.
Och vi visar, ska visa då en styrka för den sidan, men det är helt enkelt inte sant.
Vem var det som skickade den där meddelandet att Bösse har farligt?
Det gick ut på Twitter, på massor med Twitter. Så jag fick upp det i ett Twitterflöde. Ja, och det gick ut ganska vitt och brett.
Okay, Donald Yarumdino Afarni Yegomnus HJ Bamugumnat Sallo, but Twitter and Tela Pajela Dressing Dese Bati Pelftaizal Chimil. Without an sched se said Munagarilum, so normal no Bunaunitatal, Bunabet, Cafebet was at Munagarilum. Mindno Biostaike normal no TPLF disinformation yemilikono. Many other garlual and landin than at Nagarokona. አንድ ሁለት ሲሆኑና ሮጥ ብለው ገብተው አንድ ቦታ ሄደው ፎቶ ሰልፊ ያነሱና ያው የትፒኤልኤፍ ወታደሮችንን ደሴን ይዘናል ወይንም ይሄን ቦታ ይዘናል ብለው ያወራሉ። ከዛ በኋላ በቁጥጥር ስር ነች ይባላል። ያ ዲስኢንፎርሜሽን ነው። ኦኬ ቦሆዱ ኦፕቴክት ነዲየለር ይአፋር ዶማር አታከን ሶምሃር ፕሮቶት ሶም ቲፒኤልኤስ ማዳደ
ja, alltså det är samma tema, alltså kontrollera fakta.
Ja.
Jag var där som oberoende journalist och tänkte vara oberoende. Och den senaste massaken som hade varit hade skett i Balikoma i augusti. Och det fanns en mängd olika uppgifter vad som hade hänt. Flera internationella medier sa 12 personer är döda. Andra medier sa 8 personer är döda. Befolkningen själva sa 240 döda.
Okay.
Och då var frågan, uppgiften som journalist, hur har det gått till? Och TPLF själva sa 12 döda på grund av en olycklig skärmytsling. Och det förvånade mig att media i västvärlden tog upp TPLFs siffra 12 döda.
Okej.
Okay. Ska jag fortsätta eller vill du?
Ja, fortsätt.
Så att jag åker dit och försöker reda ut hur kommer det sig att det finns så många olika siffror på det här. Och vi tog faktiskt inte särskilt lång tid och få reda på fakta. Alltså dels som man åker till platsen, till Balikoma, träffar änkorna, intervjuar änkorna, träffar byborna, träffar läkarna och ser massgravarna. Och sen börjar räkna samma. Då ser man att mycket riktigt 12 stycken dog på sjukhus. Den siffran plockade BBC upp. Vi har frågat läkarna att 12 dog. 8 personer dog på väg till sjukhus. 52 dog i Digdigas Health Center, som är ute sjuk hälsocentral. Och 168 dog direkt i Balikoma vid sina hem, nedbrända huvud. Och i en rundvandring runt massgravarna, om man räknar, så får man faktiskt ihop det till 240. Men om det är 220 eller 250, det vet jag. Men ja, internationella medias uppgifter om 12 döda och 8 döda stämmer inte.
Okay.
Och det stämmer inte, förlåt en sak till, det stämmer inte heller att det var en skärmytsling, utan där låg artilleri, ammunition, pjäser. Man kunde se att det har varit ett anfall av TPLF mot civilbefolkningen där det inte fanns federala styrkor. Så det var en direkt attack mot en beväpnad civil by.
Okej. Donald Emilio Mundino, är ni? ኡበር ወንደ ኢንዲፔንደንት ጋዜጠኛ ነኝ እነቱን ለማውጣት ነው የሄድኩት ዛ ሄጄ ከዚህም ከዛም የሚወራውን በኢንተርናሽናል ሚዲያ የሚወራውን ሳይሆን ከመንግስቱ ከማንም የሚወራውን ሳይሆን በቦታው ሄጄ ሁኔታዎችን በትክክል ለማጣራት ነበር የቀረብኩት ያን ጊዜ ሲሄድ የቀረበልኝ የተለያየ በኢንተርናሽናል ሚዲያ 12 ሰዎች ተገደሉ ነው የሚለው በህዝቡም ደግሞ ሳይ 240 ተገደሉ ነው የሚለውና ሌላም ደግሞ ሲጠይቅ 8 ሰዎች ናቸው የሞቱት ነው የሚለው እንዴት እነዚህ 3 የተለያየ ቁጥሮች ሊቀርቡ ቻሉ ብዬ ማጥናት ጀመርኩ ቢቢሲ 12 ሰዎች ናቸው ተገደሉት የሚለውን ነው ያንንም ደግሞ ቲፒኤልኤፍ ነው ያለው ቲፒኤልኤፍ ያለው ደግሞ እንደው እነዚህ 12 የሞቱት ስለባረቀ መሳሪያ በመባረቁ ነው እንጂ በሰው ላይ ተተኩሶ አይደለም የሚለውን ነው ቢቢሲና ቲፒኤልኤፍ የተናገረው እነዚህ 12 ሰዎች ደግሞ የሞቱት መጨረሻ ላይ ሳጠራ ሆስፒታል ውስጥ ገብተው የሞት ተገደሉ ናቸው ሌላው 8ቱ ደግሞ በመንገድ ላይ ወደ ሆስፒታል ሲሄዱ የሞቱ ናቸው የአካባቢው ህዝብ ሳነጋግር የአካባቢው ህዝብ 240 ናቸው የሞቱት ብሎ እያንዳንዱን ቦታዎች አሳዩኝ 50 ሰዎች በአንድ ቦታ ተገለው ቀብራቸው የታየ 168 ሰዎች ደግሞ የሚኖሩበት ምንድነው የሚባለው ጎጆቻቸው ተቃጥለው በመሳሪያ ተቃጥለው የሞቱበት ቲፒኤልኤፍ ሲናገር 12ቱም ደግሞ እኛ አይደለንም የገደልነው ይሄ በጠላት በባረቀ የመንግስት መሳሪያ ወዘተ ነው የገደለው ነበር ያለው ቢቢሲ ደግሞ የነሱም ነው የተቀበለው እንጂ እውነተኛውን ቁጥር አይደለም መጨረሻ ላይ እኔ በትክክል ሳጣራ 240 ሰዎች ገደማ ህዝቡ እንዳለው የተገደሉት እነሱ ናቸው በዚህ ላይ ደግሞ ምንም አይነት የመንግስት ወታደር እዛ አካባቢ አልነበረም ሰላማዊ ህዝቡን ነው የጨፈጨፉት የተገደሉትም በቲፒኤልኤፍ መሆኑን መሳሪያቸውን እንዳለዛ ተመልክቻለሁ የገደሉበትን መሳሪያ ሁሉ አረጋግጫለሁ ስለዚህ ቢቢሲም ሆነ የዓለም ሚዲያዎች ያቀረቡት 12 ሰዎች ዳሊኮማው የሚባለው ቦታ ነው ግን ያንን ደግሞ ቲፒኤልኤፍ የሰጣቸውን ቁጥር ነው ቲፒኤልኤፍ ደግሞ እኔ አይደለሁም ብሎ ነው ያለው እነሱም የተቀበሉት ያንን ነው እውነተኛው ግን 240 ናቸው የተገደሉት ሄጄ ቦታውን አጣርቻለሁ ነው የሚለው Sendo du har ju också varit någon annanstans för att Tommy Dalikoma och jag var.
Ja,
men förlåt, efter Dalikoma, Dalikoma och andra i Afar-regionen, var åkte du då sen?
Ja, efter att vi varit i Kombolcho och dess och allt det där så åkte vi, det var ju samma sak att försöka ta reda på fakta vad som hände i ja. Som verkar den största massaken i Maikadra. Den skedde bara några dagar efter TPLs anfall på North Command i november 2020. Bara dagar efter så skedde en stor massaker i Maikadra. Det är antagligen fortfarande den största massaken som har skett. Men även där var det en lång rad olika uppgifter på vad som hade hänt, vilka som hade utfört det, vilka som var förövarna och hur många döda. Det var ett mängd desinformation runt det där och det gick inte att lita på någon. Så jag kände att det var viktigt att åka dit för att se om det precis som i Dalikoma gick att få reda på riktiga fakta.
Okej.
Okay. Ska jag fortsätta eller
vill du översätta? Fortsätt.
Ja. Så vi åkte dit först till Humera för att intervjua den lokala administrationen och sen vidare till Maikadra och precis som i Dalikoma träffa byborna, träffa änkorna, träffa offren och höra deras berättelser. Och även här fanns det en lång rad olika uppgifter på antal döda. BBC pratade om hundratals döda. Reuters sa sig ha jämfört olika siffror och listor och kom upp i 765 döda. Den lokala administrationen sa att Gondar universitet hade tillsatt en kommitté och de hade kommit upp i ungefär 900 döda. Medan byborna på plats igen vid massgravarna så att vi har räknat alla kroppar för Amhara-befolkningen här och vi är uppe i 1500. Så här har vi alltså fyra olika uppgifter på siffror.
Låt mig översätta de här.
Ja, sinta, jag fortsätter sen.
Dessutom, lik Dalikoman, den är bara i ett utrymme እና ዲስኢንፎርሜሽን እና አጣራ ስለነበረብኝ የማይካድራውንም ለማጣራት ፈለኩና ወደ ሁመራ ሄድኩ። ሁመራ አስተዳደሮቹን አነጋገሩ። ከዛ ማይካድራ ሄድኩኝ። ማይካድራ ሲሄድ የነበረው ኢንፎርሜሽን ቢቢሲ ወደ 100 የሚጠጉ ብሎ ነው ያለው። ሮይተርስ 765 ነው ያለው። የዩኒቨርሲቲው ደግሞ የባህር ዳር ዩኒቨርሲቲ 900 ገደማ ነው ያለው። አጣራው ያለው ህዝቡን ደግሞ የሞቱባቸውን ሰዎች ቀሪዎቹን ሰው የተገደለባቸውን ባሎቻቸው የሞቱባቸውን ልጆቻቸው የሞቱባቸውን በጠቅላላ ህዝቡን በዛ አካባቢ የነበረውን ሳነጋግር 1500 ነው የቆጠር ነው የቀብሩን ሬሳውን ያሳዩኝ ነው የሚለውና እዚህም ላይ ትልቅ የሰዎች የኢንፎርሜሽን መዛባት አለ። ዊልከን ሲፍራ ቱግዱ ሰምሳኒኛን
ያ ነው ነው ያት አላ ሲፍራ ማን ይያን ነት ቢቦና ቦድ ኪንኖር ማንን går runt okay. med oss. Vi filmar massgravarna och berättar att här ligger 52 kvinnor, här ligger barnen, här ligger männen. Så det är svårt att säga exakt. Men ja, någonstans mellan 1000 och 1500 kroppar verkar vara det troliga.
Okay.
Därför att lokalbefolkningen är de själva som har begravt oss. Vi räknade varje kropp. Så att det är mer troligt att lokalbefolkningen har räknat rätt än att listor är rätt. Så att, ja, någonstans med nära 1000. Och min poäng är att i vilket fall så är det den största massaken, den etniska rensningen som har skett under den här konflikten sedan november 2020.
Okej. የትኛው ነው ትክክለኛ ብለህም የገመትከው ስለው መቶ በመቶ ኤግዛክት ትክክል ቁጥሩን ለመናገር አስቸጋሪ ነው። ግን ለኔ የአካባቢው ሰዎች ሬሳውን የቀበሩ ሬሳዎቹን የቀበሩት ወላጆች፣ ባሎች፣ ሚስቶች፣ አባቶች፣ እናቶች እያዞሩ ሬሳውን እያሳዩኝ የቆጠር ነው ከሺ በላይ ነው በእኔ እምነት። እዛ ሰዎቹን ባነጋገርኩት ፎቶ አንስተናል፣ ቪዲዮ አንስተናል። ከሺ እስከ 1500 የሚደርስ ነው። እንደውም በኔ ግምት ትልቁ በዘር የተካሄደው ጭፍጨፋ የተካሄደው ማይካድራ ነው። ዶናልድ ዲፊንስ ቲፒኤልኤፍ አንሄንጋሬ ኦሸልቫ ቲፒኤልኤፍ ኦክ ደስ አንሄንጋሬ ሶም ፖስቶር አት ዴኤ ኢየንትሊገን ዴ አማራ ሶም ሆር ዩት ደንሃር massavrätt ningen och att det är tigrianer som har blivit offer för den här tragedin. Vad är din uppfattning?
Det var ju också en av de frågorna som jag ville reda ut. För även BBC beskrev att det sägs att TPLF ligger bakom det här, men det finns en osäkerhet.
Okay.
Så att en fråga för mig var ju att reda ut det på plats. Och när man frågar lokalbefolkningen, alltså äldre kvinnor, yngre kvinnor, män och bybor, alltså inga officiella personer utan bara bybor, så säger de att det var TPLF. Och då frågar jag, hur vet du att det var TPLF? Hur vet du att det inte var en annan grupp? Och för dem var det enkelt, menar de, därför att de kände en stort antal av de här personerna. De räknar upp, vi har filmat, de ger oss en lång rad namn. Och de menar, dels arbetade i administrationen med Makada. Alltså det här är ju Västra Amhara som EPLF menar tillhör Tigray, medan Amhara menar att det tillhör Amhara såklart. Så det är omstyrt. Men i administrationen så fanns det EPLF-människor som de namnger. De deltog i massaken. De kom med svärd, de kom med machetes, vissa sköt också. Så de namnger folk och alla samtliga säger att vi såg att det var TPLF-grupper, TPLF-affilierade grupper och personer från TPLF-administrationen. Så att, och ingen annan person angav någon annan grupp. Ingen annan sa att det var Amhara eller och så vidare.
Och det är inte officiella personer, det är bara befolkningen, ortbefolkningen som har...
Ja.
Okej. Okej,
låt mig översätta det. Jag kan bara säga, det är bara viktigt att veta, jag vill aldrig få utsagor från officiella personer, för de har ju ett partsintresse. Det viktiga var offren, lokalbefolkningen, de som var också direkta vittnen, de som stod och de som var med och de som överlevde. De hade ju de korrekta vittnesuppgifterna.
Tack! ይሄንን ወንጀል የሰሩት የቲፒኤልኤፍ እና የቲፒኤልኤፍ ደጋፊዎች እንደውም የተጨፈጨፈው የትግራይ ህዝብ ነው። ማይካድራ ላይ ይሄን ያደረጉት የአማራ ወታደሮችና የአማራ ጸጥታ ተባባቂዎች ናቸው ይላሉ ያሶራሉ ብየላልኩት። በመጀመሪያ ሲጀምር ቢቢሲ የቲፒኤልኤፍ ሰው ነው ሰዎች ናቸው ይባላል ግን ያንን ማረጋጋት አይቻልም ብሎ ዜና አቅርቦ ነበር። ግን እኔ ኢንዲፔንደንት ነጻ ጋዜጠኛ ስለሆንኩኝ በነጻ ሁነቱን ለማውጣት ስለነበረ ፍላጎቴ የመንግስትንም ተወካዮች አላነጋገርኩም የኢትዮጵያንም መንግስት ምክንያቱም እነሱም ሊዋሹኝ ይችላሉ ብዬ ስለተረጠርኩ እነሱንም አላነጋገርኩ ማንንም አላነጋገርኩ። ያነጋገርኩትን አድሚኒስትሬሽኑን ሳይሆን በቀጥታ ህዝቡን እዛ የሚኖረውን ህዝብ እያንዳንዱ እዛ የሚኖረው ህዝብ በቀብሩ ስነ ስርዓት በማስግራቡን ሁሉን ያየውን ህዝቡን ራሱን ነው ያነጋገርኩት። በነሱ እነሱ እንደሰጡኝ ኢንፎርሜሽን ከሆነ ምንም የሚያስዋሽ ነገር አልነበረም። ሁሉም የሰጡኛ ምንድነው የቲፒኤልኤፍ ሰዎች ናቸው በምን አወቃችሁ በየስተይቃቸው እናቃቸዋለን ይላሉ። አንድ ባንድ ስም እየጠቀሱልኝ ነው እዚህ ቤት እነዚህ ነበር የመጡት እዚህ ቤት እነዚህ ነበር የመጡት እነዛ ሰዎች ደግሞ በዚያን ጊዜ ማይካድራን የሚያስተዳድሩ ሰዎች ባለስልጣኖች የነበሩ የትግራይ ተወላጆች ናቸው። ምክንያቱም ምዕራብ አማራው አካባቢ ማይካድራን በቁጥጥራቸው ስር አድርገው ስለነበር እነሱ ነበሩ ፊት የሚያስተዳድሩት እና እያንዳንዱን አስተዳዳሪ ባለስልጣን ያውቁ ስለነበረ ስም እየጠቀሱልኝ ነው። ፎቶ ቪዲዮ ሁሉ ተቀርጿል። ይሄንን ወንጀል የሰሩት የቲፒኤልኤፍ ሰዎች መሆናቸውን በሚገባ አረጋግጫለሁ። ይሄንን የህዝቡን የጨፈጨፉት የቲፒኤልኤፍ ሰዎች መሆናቸውን ወፊስ ቢሳ አማዳናኒ ፊስ ዶም ክቮር ኤልሃዶም ፍሊት ኔምድ እንደ ኖግራሶም ፖስቶራት ዶም ሃ ፍሊት ቲል ሱዳን ኦ ፍራንስ ኮንፍሊክቲንግ ፍሌኒንግን ኢ ሱዳን።
Ja, det var ju många som berättade. Okay. Jag har inte kontrollerat det. Så jag har frågat dem. De berättade att visst flydde till Sudan.
Okay.
Så Dalekoma ligger just på gränsen till Sudan. Så det är nära till hans. Vissa menar att en del av dem...
Du menar inte... Maikadra menar du?
Ja, förlåt. Vad sa jag? Dalekoma, förlåt. Maikadra ligger ju nära gränsen. Medan andra menar att vissa flydde då österut och... anslöt sig till TPLF-trupporna som var kanske 10 mil från Dalekoma tror jag att de sa.
Okej. Men Bazang är en vangelig som har träffat av oss bandan där kvarvinden är vore ጠፍተው ሸሽተው ይህን ጭፍጨፋ ካካሄዱ በኋላ ሱዳን ስደተኛ ካምፕ ገብተዋል የሚባል ዜና አለ። ይህንንስ እንዴት ነው ስለው እኔ ይህን ሙሉ በሙሉ አላረጋገጥኩም። ግን ህዝቡን እዛ አካባቢ ሳናገራቸው ያሉኝ ምንድነው ግማሾቹ ሸሽተው ወደ ይህን ጭፍጨፋ ካካሄዱ በኋላ በቀጥታ ወደ ሱዳን ሸሽተዋል። አንዳንዶቹ ደግሞ ወደ በምስራቅ በኩል አድርገው ቲፒኤልኤፍን ጦር ተቀላቅለዋል ነው ያ የሚለው። ይሄን የሰማሁት ግን ይሄንን ማረጋገጥ ስለማልችል እንደዚህ ነው ብዬ መናገር አልፈልግም። እኔ መናገር የምፈልገው እርግጠኛ የሆንኩትን ያረጋገጥኩትን ነው። ምን ሁሬ ሊበት ዶ ማማራ ሬጂዮን እና ደ ሚሄትርስ ደ ደስቶራት ፎልክ ሆር ፍሊት ፍሮም ዶ ማር ኮንትሮሌራ ደ ቲፒኤልኤፍ ኮንትሮሌራ ደ ኦምሮደ ና ደ ፖጎር ክሪግ ሀዱ ሁኒት ሲየ ደሳ ኦምሮደን
ናይ ዮንግ både i Afar och i Amarområdena så i det yttre så är det väldigt lugnt. Alltså okay. Som jag sa, som i Dessie, livet går sin gilla gång, man ser inga soldater,
okay.
Folk är ute och handlar som vanligt, men man passade på, alltså TPLFs idé nu är att bilda ett stort grej, ett separat stort grej.
Okay.
Och under eldupphör så har man passat på att expandera in i Afar och i Amhar-områden och tagit 4-5 byar i varje område.
Okay.
Från därifrån har befolkningen flytt. Till exempel så har det flytt 10 000 människor till Kambodja från ett antal från 4 olika byar. Och så där har vi då IDPs då. I Kambodja och också i Digidiga till exempel. Och samma sak. Så att de har tagit 4-5 byar på de olika ställena och folk har flytt därifrån. Men i övrigt så är det väldigt dumt. Man ser ingen krig i den meningen.
Men civilbefolkningen då? även om det inte förs krig, civilbefolkningen, på vilken hur är läget för civilbefolkningen även om det inte finns krig?
Ja, det finns ju en oro, alltså, eftersom det nu är ensidigt eldupphör, så finns ju en oro. Man har ju sett att TPLF passar på under eldupphör att expandera, att gå vidare in i byar, så att det finns ju en oro att de ska komma och attackera andra byar, för där finns inte, precis som i Dalekoma, det finns inga federala styrkor där, så att det är väldigt lätt att det blir massakrar. Och efter att jag lämnade Amhara så har det också varit flera massakrar ytterligare i Amhara-området. Så att, ja.
Har du hunnit fråga varför fanns inte federala armén i dessa områden?
Ja, det hann jag. Jag fick inget bra svar, men grundsvaret var ensidig eldupphör. Vi har dragits oss tillbaka, vilket har gjort det möjligt för TPLF att expandera, men varför man drog sig så långt tillbaka fanns inget bra svar på. Det fanns spekulationer om att det var överenskommelse med USA och så vidare, men det fanns inget officiellt klart svar på det.
Men det är samma Donald Neta gick nu. Benzi Kavavich, men den nu TPLF hade regel, men just Lebitchau, Bamosen, men den är Toxma Kombamakomu, Bamadragu, TPLF, och den Botochin, Yichna Gatan, Amara Kavavialutum Botoch, Yetakotatara, Gizatun, Yasafano, Yallau, Blumelisol, Lemon, den nu federal army lekko aitayim benezi botawchi balaw meselat lemindim no bila tayikallo selo aw mokir yallo minim aynet tetchibaj madsal agenyo mandandochu ya ka america gar benebaraw simminet ya ust simminet lenessu qal lemegbat yahal yegebon sira lay lemawallo emilu allu lelochim endezu speculate miyadergu allu gen mindinno ka border alfo amarawun beteklalla wekebseminya akabami yallon amarawun bota zim bilo melkequ kemengistin bekul minim meglecha altesetbetem ihe tiyaqeunum banasam atba mindino atgabi medsa alagenyobetem no milo men vaten kedu nyora domai rapporten asonduhayu filmat spelatin massor med dokument och så vidare. Har du hunnit ge ut dem någonstans i Sverige?
Nej, inte ännu. Innan jag åkte, det här är journalistiskt, det finns ju mediedramaturgi. Vi håller på och ska redigera filmerna nu. Men det finns ett problem. Det är som konflikten är gammal, 8 månader drygt, så tycker media att de redan har skrivit tillräckligt.
Men tvärtom, och sanningen är inte, de har inte skrivit om sanningen. Förresten, Donald, vi har inte pratat om barnsoldater. Du skulle ju skriva om barnsoldater, vad jag har förstått, innan du åkte. Vi har diskuterat om det.
Hur är det
med barnsoldaterna?
Först vill jag säga, som jag sa innan, att TPLF är kända för att använda barnsoldater. Naturligtvis förnekar de det väldigt mycket, men jag har även det på film. Det låg väldigt små 12-åringar, 14-åringar, 15-åringar i minfält, som jag berättade tidigare. Så att därför var det ryktet om att TPLF använde barnsoldater igen kunde vara sant även den här gången. Vi såg inga barnsoldater liksom i strid så, men jag träffade två flickor som var 16 år som hade stridit som TPLF-soldater och blivit skadade och gett upp surrender. Och de beskriver hur de blev tvångsrekryterade. Och de var små rädda flickor som blev skadade.
16-åringar? Flickor?
Två flickor, och de fick nu vård. De hade blivit splitterskadade båda två, och de var naturligtvis livrädda att hamna i krig med Kalashnikov. De hade aldrig hållit i Kalashnikov.
Var någonstans blev de tillfångatagna? I vilket område? Har de berättat?
I Afar. Så att misstankarna att TPLF använde barnsoldater stärktes, för att det var två flickor, de var 16 år, men
Men så såg inte, men det var starkt nog ändå att se deras rädsla.
Låt mig översätta den här innan vi skiljs åt. በመጨረሻ ላይ የህፃናት ወታደሮችን በተመለከተ ከመሄድ በፊት ተነጋግረን ነበር። እንዴት ነው ምን አገኘ ኢንፎርሜሽን ስንለው በመጀመሪያ ደረጃ የህፃናት ወታደር ይተከሙ እንደነበረ ቲፒኤልኤፎች ከዚህ በፊትም በማስረጃ ያጠናቀርኩት ነበረኝ በጾረናው ጦርነት ጊዜ ፋክት ነው። ይሄንንም አሁን እንደገና ይሄን ነገር አድርገውታል የሚለውን ኃይለኛ ትርታሬ ስለነበረኝ ይሄንንም ላጠና ሄጀ ነበር። ጦርነት ላይ ሲካፈሉ እጅበጅ አላያቸው አይን ባይን አላያቸውም፣ ግን በጦርነቱ ላይ ተካፍለው የቆሰሉ ሁለት ህፃናት 16 አመት ሴቶች ልጆች የቆሰሉ አግንቻ አነጋግራቸዋለሁ። እነሱም በጣም ይፈራሉ። የ16 አመት ልጆች ሆነው ካላሽኒኮቭ ማያዙ ራሱ ይከብዳቸዋል፣ ይፈራሉ። ቆስለው ነው ተገደን ነው የተደረግነው ነው የሚሉት። በጣም እንደሚፈሩ ይታያል። እነሱን አግንቻለሁና ምንም ጥርጣሬ የለም ቲፒኤልኤፍ ቢክድም የህፃናት ወታደሮች እንደ ተቀም ይሄም እንደገና ማስረጃ ነው ነው ይላል። ዶናልድ ቫይዲን ኔስታ ኦቲያድኒ ቦዴ ኤትዮፒያኖ አልት
ሚነስቶ ኦቲያድኒ ኦክ ፍሽካ ኢንተርቪው ኤትዮፒያስ ፕሪሚየር ሚኒስተር።
ኦኬ ኦኬ ኦኬ
ዲ ኢቪክቲት ቢልስ ሶ är han en viktig röst i den här konflikten naturligtvis. Han har inte uttalat sig ännu.
Okay.
Och det skulle också öppna dörrarna för media, västmedia, så att man skulle kunna beskriva annan information. Yeah. Så att det står nummer ett prioritet på min lista.
Jag hoppas att du blir inbjuden till det, och jag önskar dig all lycka och hoppas höra från dig om ditt framtida besök i Etiopien, så att du kan avslöja sanningen till omvärlden om vad TPLF håller på med. Du, jag tackar dig så mycket på våran åhörares vägnar, och jag hoppas att du tillfrisknar så fort som möjligt. Vi hörs.
Ja, vi tack ses. Så mycket.
Tack
till.
Själv.
Ja,
hej,
tack.
Hej. መጨረሻ ላይ ዶናልድ ያለው ምንድነው ወደፊት ምንድነው ሐሳቡ? በቅርብ ጊዜ የቅርቡ ሐሳብ ነው። የሚቀጥለው ሐሳቤ ጠቅላይ ሚኒስትር ዶክተር አብይ አህመድን ኢንተርቪው ማድረግ ነው። ምክንያቱም የእሳቸው ድምጽ ወሳኝ ነው በዓለም። የዚህን የተዛባ ኢንፎርሜሽን በቀጥታ ከእሳቸው ለዓለም ሕዝብ ማሰማቱ ጠቃሚ ነው። ስለ ጦርነቱም ስለ ሁኔታውም የዓለም ሕዝብ እንዲያውቅ ይረዳናልና ይሄንን አላማ የሱ ነው ብሏል። እንግዲህ ይሳካለት ይሆናል ብለን ተስፋ እናደርጋለን። አድማጮቻችን፣ ከዶናልድ ጋር የነበረን ውይይት ይህን ይመስል ነበር። መልካም ቆይታ።
አድማጮቻችን ስትከታተሉት የነበረው በስቶክሆልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። የዛሬው ፕሮግራማችን በዚህ ተጠናቋል። ዛሬ እንግዲህ ስናስተናግዳችሁ የነበረው አቶ አመዳ ዛሬና እኔ መርሶ እንደማገኝ ነኝ በሚቀጥለው ሳምንት እስከምንገናኝ Thank you.